ይህ መልእክት በኢኩዊፕ ሚዲያ እየተዘጋጀ የሚቀርብ የመጽሐፍ ቅዱስ ትምህርት ነው።
በኢኩዊፕ ሚዲያ እየተዘጋጀ የሚተላለፉ ሌሎች ተጨማሪ መልእክቶችን ለመከታተል www.equipemedia.com የተሰኘውን ዌብሳይታችንን ይጎብኙ።
ከዚህ በተጨማሪ ኢኩዊፕ ሚዲያ የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ አገልግሎቶቻችንን ማግኘት ይችላሉ።
ጥያቄዎችና አስተያየቶች ሲኖሩ ደግሞ በፌስቡክ ገጻችንና ስክሪን ላይ በተዘረዘሩ ተጨማሪ አድራሻዎች ሊያገኙን ይችላሉ። መልካም ጊዜ።
እንደገና ሁላችሁን እንኳን ደህና መጣችሁ ላለው እንኳን ደግሞ ለዚህ የመጀመሪያ በዓላችን ቢሆንም ለጳራቅሊጦስ ሳምንት እንኳን አደረሳችሁ። እኔ እናንተም በሆነ አጨበጭባለሁ። እሺ በጣም ድንቅ ነው። እግዚአብሔር ይመስገን። እኔ ኦነስትሊ በእውነት ለመናገር የሳምንት መጀመሪያ ቀን ስለሆነ በዚህ ሳምንት የሥራ ሳምንት ማለት ነው ይሄን የክል ህዝብ ይመጣል ብዬ አልጠበቅኩም ነበር እና በቃ ጥማት እግዚአብሔር በውስጣችን አርጓል ማለት ነው። ኦንላይንም አምሹር በጣም ብዙ ሰው አለ ብዬ አስባለሁ እና እግዚአብሔር የተመሰገነ ይሁን። ይሄ የበዓላችን የመጀመሪያ ቀን ነው እና ዛሬ በቃ አጠገባቸው ያለው ሰው ምናምን ልል ነው እና መላእክትም ተቀምጠው ሊሆን ስለሚችል ግራና ቀኝ ከፊትና ከኋላ አይታችሁ እንኳን አደረሰ እንኳን አደረሰሽ ለዚህ የመንፈስ ቅዱስ በዓላችን ማለት ነው እንባባልና እንጀምራለን። መነሻ ሐሳባችን ያለበት የመጽሐፍ ቅዱስ ክፍል አነብና ከዛ ወደሚቀጥሉት ፕሮግራሞች ለመሄድ እንሞክራለን። በተደጋጋሚ በሌሎች ጽሑፎችም እንዳወጣ ነው ምናልባት ባክሌቱም ካላችሁ የዮሐንስ ወንጌል ምዕራፍ 14 ላይ ነው ቃሉን እናገኘው። የዮሐንስ ወንጌል ምዕራፍ 14 ከቁጥር 15 ጀምሮ እስከ 18 ድረስ ያለውን አነባለሁ። ይሄ ምናልባት በየቀኑም እናነባው የመጽሐፍ ቅዱስ ክፍላችን ይሆናል። ምክንያቱም ትልቁ መነሻ መሰረታችን በዚህ መጽሐፍ ቅዱስ ክፍል ላይ ስላለ ማለት ነው። የዮሐንስ ወንጌል ምዕራፍ 14 ከቁጥር 15 ጀምሮ እስከ ቁጥር 18 ድረስ ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለምም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እዚያው ላይ ተጽፏል በጥንቱ ትርጉም አጽናኝ ማለት በግሪክ ቋንቋ ጳራክሊጦስ ማለት ነው ይላል። ቁጥር 17 እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይችለው የእውነት መንፈስ ነው ይላል። ዓለም ሊያየውም ሊቀበለውም አይችልም ይልና ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቃላችሁ ይላል። ጌታ ይመስገን። በቃ የምናውቀው በውስጣችን ስለሚሆን ስለሚያደር ነው እና ቁጥር 18 ላይ መንፈስ ቅዱስ ከኛ ጋር ስለሚሆን ከደቀ መዛሙርቱ ጋር ስለሚሆን መሄዱ ስላናወጣቸው ወላጆች እንደሌላቸው ልጆች አልተዋችሁም ወደ እናንተ መጣለሁ ይላል። ይሄ ነው መነሻችን እና ይሄንን ለማክበር ጌታችን ከሞተ ከተነሳ በኋላ ደግሞ በ50ኛው ቀን ለሐዋርያቱ ያፈሰሰው የአህያው መንፈስ ዛሬም ይሰራል ብለን እናምናለን እና እሱን ለመጠማት እግዚአብሔር የሰራውን ስራ ለማክበር ነው የተገናኘ ነው። በተደጋጋሚ በጽሑፋችንም እንዳሳየናችሁ አንዳንድ ቃላት አሉ እዛ ላይ አይታችኋቸው ይሆናል። መማር፣ ማክበር፣ መጠማት፣ መጠጣት የሚሉ ይህን እንዲያደርግልን ነው ጥማታችን ራሱ እና በመጀመሪያ ደረጃ ዊ ዋንት ቱ ኖ። ከእውቀት የጀመረ ልምምድ በጣም ጥሩ ነው። በቃ ጥሩ ነው። በጣም ጋሪ እንትን ፈረስ ይዞት የሚሄደው ጋሪ ማለት ነው። የሚሄድበትን አቅጣጫ ያውቃል። ምን መሆን እንዳለብን ደግሞ ቅዱስ ጳውሎስ ራሱ ታውቁ ዘንድ ወዳለ ይላል። ስለ መንፈሳዊ ነገር አሁን እኛ በጣም ብዙ ጊዜ መንፈሳዊ ነገር ያለ እውቀት የሚሰራ ብቻ ይመስለናል። ማናውቀውን አናውቅም፣ ምናውቀውን ግን ማወቅ አለብን። እሱ ነው እና በእውቀት ላይ የተመሰረተ እንዲሆን ነው መንፈሳዊ ስጦታን፣ የጸጋ ስጦታን፣ የመንፈስ ቅዱስን አሰራር ለማወቅ ማለት ነው። አንዱ ግባችን መማር ነው፣ ማወቅ ነው። ሌላው ማክበር ነው፣ እያደረገ እንዳለው ሴሌብሬት ማድረግ ነው። ዊ ዋንት ቱ ሴሌብሬት እግዚአብሔር የሰራውን ስራ ልክ በተደጋጋሚ እንደነገርናችሁ ማለት ነው። ስቅለቱን እንዳከበርን፣ ትንሣኤውን እንዳከበርን፣ ደግሞ የመንፈስ ቅዱስን መውረድ እና የቤተ ክርስቲያንን በቤተ ክርስቲያን ውስጥ መንፈስ ቅዱስ የሰራውን እየሰራ ያለውን ስራ ዊ ዋንት ቱ ሴሌብሬት እና ማክበር አለ፣ ምስጋና አለ፣ መጠማት ቅድም እንዳደረግ ነው መቃተት አለ በየቀኑ። እሱን ነው የምናደርገው። ይሄ ኦልሬዲ በመካከላችን ጀምሯል። አንዳንዶቻችሁ ቀደም ብላችሁ የመጣችሁት በጣም ብዙዎቻችሁ 10 ሰዓት ላይ አንድ ሰዓት በእግዚአብሔር ፊት ዝም ማለን። Can you believe this? ደስ አላላችሁም? ስንቶቻችሁ ደስ ብሏችኋል? እኔ በጣም ነበር ደስ ያለኝ። እግዚአብሔር ይመስገን። በጥሞና አሰላሰልን፣ በእግዚአብሔር ፊት ሆነን ጸለይን። ይሄ ይቀጥላል ማለት ነው ሳምንቱን ሙሉ። ዛሬ ጌታን ቃል የሚያካፍለን ወንድማችን ጋሽ ንጉሴ ነው። ለማስተዋወቅ አልሞክርም። ምንማርበት ራስ እስቲ መጀመሪያ እንደ ኃይሉን ምኑን ከመጣማታችን በፊት ሪሊ መንፈስ ቅዱስ ማን ነው ከዚህ ብንጀምር በጣም ጥሩ ነው በሚል ነው እሱን ነው የሚያስተምረጋሽ ነው ግዜ ዛሬ መንፈስ ቅዱስ ማን ነው ከሱን ጀምርና ከዛ በኋላ ደግሞ እግዚአብሔር በሚቀጥሉ ትረሶች ያስተምረናል ብዬ አስባለሁ ጋሽ ንጉሴ ከዚህ ጅማሬ ጋራ በጣም የተቆራኘ ነገር አለው እና እሱን ነገራችሁ ወደዚህ መጥቶ ያስተምረናል ማለት ነው ይሄ ሐሳብ በየአመቱ እንደዚህ የመንፈስ ቅዱስ ሳምንት ቢኖርን ጥሩ ነው እና እግዚአብሔርን ምናከብርበት በመንፈስ ቅዱስ ምንሞላበት እንደዚህ አይነት ሴሌብሬሽን ቢኖርን ጥሩ ነው የሚለው ሐሳብ የተጠነሰሰው ታስታውሱ እንደሆነ የማቴዎስ ወንጌል ምዕራፍ 12ን ጋሽ ንጉሴ ሲያስተምረን ነው። ማቴዎስ ወንጌል ምዕራፍ 12 ላይ መንፈስ ቅዱስን ስለመሳደብ በጣም እግዚአብሔር በኃይል ተናግሮ ነበር ይዛን ጊዜና እኔ አንድ ስትራይክ ያረጋኝ ነገር ሲወርድም ያጫወትኩት አንድ ክርስቲያን በቃ መንፈስ ቅዱስን ሰደብ ይሆን ወይ ምናም ከሚል ፍርሃት መውጣትና መጨመር አለብን መንፈስ ቅዱስን ወደ ማክበር መሄድ አለብን ብሎ ነበር ከረሳው ለማስተዋስ ነው መንፈስ ቅዱስን ወደ ማክበር ነው እኛ መሄድ ያለብን የሚነበርና እኔ ቁጭ ብዬ እሱ እየተናገረ በምን አይነት መልኩ ልናረጋው እንችላለን የሚል ሐሳብ ነበርኝ በቃ መንፈስ ቅዱስን ኦነር ለማድረግ የመንፈስ ቅዱስ ኤምፋሲስ እንዲኖረን ሁሉ ጊዜ እንደምናረጋው አንተኑ ግን አልመጣልኝም ነበር ሐሳቡ ነው እንጂ እንዴት እንደምናረጋው አልመጣልኝም ነበርና በኋላ ጋሽ ንጉሴ ቁጭ እዚሁ እንደወረደ ስናወራ አስተዋወሰኝ ለምንድን ነው እኛ በዚህች ምድር ላይ ካላንደር እየተከተልን እያከበረን ማለት ነው በዚህች ሀገር ካላንደር እየተከተልን የጌታችንን ስቅለት እናከብራለን ከዛ ደግሞ እሁድ ደግሞ የጌታችንን ትንሳኤ እናከብራለን እና እንደው የሥራ ቀን ስላልሆነ በካላንደር ተዘግቶ ቀይ ሆኖ ባናየውም እኮ ጌታችን ደግሞ ከፍ ከፍ ባለ ከዚህ ከትንሳኤው በኋላ ከፍ ከፍ ባለ በ10ኛው ቀን ከትንሳኤው በኋላ በ50ኛው ቀን እኮ መንፈስ ቅዱስን ያፈሰሰበት ደግሞ በዓል ደግሞ እኮ ይከበራል የጳራቅሊጦስ በዓል ተብሎ ይከበራል እሱ ለምንድነው ማናከብረው ብሎ እቺን ብሎ ሄደ አነ ከዛ በኋላ ከዚህ ሐሳብ ጋር ቀረው ማለት ነው እና we really need በየአመቱ ከትንሳኤ በኋላ ካከበረን በኋላ እንደዚህ አንድ 50 ቀናትን በኋላ የሚከበረውን የጳራቅሊጦስን በዓል መንፈስ ቅዱስን እናከብራለን ዝም ብሎ በዓል ለማክበር ብቻ ደግሞ እንዳይሆን ልክ እንደዚህ ቁጭ ይያልን ሳምንት ሙሉ አንድ ቀን ከመናከብር በዓሉ እሁድ ነው በነገራችን ላይ ሴሌብሬት እናደርገው ግን እንደዚህ እየተማርን እየጸለይን እየተጠማን ምናልባት የተለያዩ ርዕሰ ጉዳዮችን እየመረጥን ዘንድሮ መሰረታዊ የሆኑ ርዕሰ ጉዳዮችን እየመረጥን መንፈስ ቅዱስ ማን ነው የጸጋ ስጦታዎች እንዴት ናቸው አጠቃቀማቸው ምን ይመስላል እንደዚህ የሚሉ ነገሮች ነው እየመረጥን ነው ከዛ በኋላ ቀዳሜ ደግሞ ለሁላችን ደግሞ እንጸልያለን ማለት ነው እየጫነን በሚቀጥሉት አመታት ደግሞ የተለያዩ ነገሮች ከመንፈስ ቅዱስ ጋር የተያያዙ ነገሮችን ይያያየን እየተማርን እየቃተትን እንጸልይበት ጊዜ ይሆናል እንማራለን እናከብራለን እንጠማለን እንጠጣለን ነው ግቡና ጋሽ ንጉሴ አብሮ የዚህ ኮንሰፕሽን ሐሳብ ሲጠነሰስ አብሮ ዋና ጠንሳሽ እንደነበረ እንድታቁ በሚል ነው እናና እንግዲህ ጌታን ቃል አስተምረን እንሰማለን ስንጨርስ ያው ሁሉ ጊዜ እንደምናረጋው we want to respond በጸሎት በአምልኮ እግዚአብሔር እንደሚያረጋው ይሄ የመንፈስ ቅዱስ ጊዜ ስለሆነ ያው ረጋ ብለን በእግዚአብሔር ፊት ጸልየን እንወጣለን ጋሽ ንጉሴን እንቀበለው
እንኳን ለብርሃነ ጳራቅሊጦስ አደረሳችሁ አዎ በእውነት ለብርሃነ ልደቱ እንኳን አደረሰን ይባል የለ ልደቱ ብርሃን ነው ብለን ስለምናምን መድኃኒታችን ኢየሱስ ክርስቶስ መምጣቱ የብርሃን መከሰት ነው ብለን ስለምናምን እንኳን ለብርሃነ ትንሳኤው አደረሳችሁን ለለ ትንሳኤው ብርሃን እንዳወጣልን ስለምን መሰክር እንኳን ለብርሃነ ጳራቅሊጦስ አደረሳችሁ እግዚአብሔር ይባረክ የታይም መስገን እና በጣም ነው ደስ ያለኝ በእውነት ሁለት ስሜት አለው ይሄ በዓል አሁን ቅድም ወንማች ማሙሻ እንደተናገረው አንድም በዓላዊነት ክብረ በዓል ነው ይሄ this is celebration ክብረ በዓል ነው ይሄ የመንፈስ ቅዱስን እናከብራለን እሱን እናከብራለን ከፍና አድርገዋለን እንኳን መጣን እንለዋለን ሁለተኛም ደግሞ እባክህ ሙላን እባክህ በመሐከላችን ተገኝ እባክህ በውስጣችን ዝለቅ እባክህ ስራህን ስራ እባክህ ጉልበትን ስጠን እያልን ደግሞ እንማጠናለን ስለዚህ የልመናም የምስጋናም በዓል ነው ሁለቱም ነው ብዬ እኔ አምናለሁኝና በዚህ በጣም ደስ ብሎኛል። ደሞ ጥሩ አጀማመር ተጀመረ። በጸሎት በጥሞና ለአንድ ሰዓት ያህል ዝም አላችሁ አሉ። እኔ እንኳን በኋላ ነው የመጣሁት እና አሁን ቁጭ ብዬ የሚመጣልኝ ለሌላ አንድ ሰዓት ዝም ሊሉ ነው ማለት ነው የሚል ሰቀቀን ይዞኛል። ግን እናንተ መናገር ትችላላችሁ፣ በእውነት ክልክል የለው። ለምሳሌ ሃሌሉያ ማምን ማለት ትችላላችሁ፣ አሜን ማለት ይችላል፣ ሌላ ማለት ይችላል። በእውነት ምላሽ መስጠት መጥፎ ነገር አይደለም። በጉባኤያችን ለተለምዶ ሆኖ ሁሉ ሰው ጨጭ ብሎ አንድ ሰው ብቻ ቆሞ እንዲናገር አርገናል። መቼስ ምን ይደረጋል። ግን በጌታ ጊዜ እንደዚህ እንዳልነበረ ጥቆማ አለ። ወንጌል ላይ ሳይ ይጠይቁት ነበረ፣ ጥያቄ አለኝ እሱ ላይ ይሉት ነበረ፣ እሱም ይጠይቅ ነበረ እና ምን አለበት እያልኩኝ እንደዚህ ይላልሁኝ። እኔ አንድ ጊዜ ብቻ አጋጠመኝ በቤተ ክርስቲያናችን፣ በእኛ ወንጌላውያን ቤተ ክርስቲያን አንድ ቦታ ላይ ላስተምር ሄጄ ደህና በእርጋታ እየሰሙ እሁድ ጠዋት ነው ደህና ሁሉ ሰው የተለመደ ነገር ነው እና ሁለት ሳምንት አስተምር ነበር። በሁለተኛው ሳምንት ላይ ያለፈውን ሳምንት እየደገምኩኝ እንደዚህ እንደዚህ ተምረን ነበር፣ አሁን ደግሞ እንደዚህ እንደዚህ ስል በመካከል አንድ ትልቅ ሰው እጃቸውን አወጡና የሁሉ ወንድም ንጉሴ እሱ ላይ ይህን ነገር ጨምርበት እንዳታልፈው አሉኝ። በኋላ ሰው ስላልጠበቀ የእሁድ ጠዋት አምልኮ በጣም ጭምት ነው፣ ሰው ሁሉ ዝም ይላል። ያልሰማም እንደሆን ቅልፍ ይተኛል እንጂ እንደዚህ አይነት ረብሻ የለም። እሳቸው ከፈቱት። እንዴት ደስ እንዳለኝ ልነግራችሁ አልችልም። መስማታቸውን አረጋገጥኳ ቢያንስ ቢያንስ። እንግዲያው ምላሽ መስጠት ትችላላችሁ። ይኸው ለምሳሌ በሳቅ እንዳሁን እንዳረጋችሁት በሌላም ምላሽ ስጡ እና ዝም አትበሉ። አንድ ነገር አሁን እዚህ ቁጭ ብዬ የመጣልኝ ይሄ የመንፈስ ቅዱስ ኤንፋሲስ ለምንድን ነው? ምን ይህን ያህል ሰው ሰብስቦ ይህን ያህል በስራ ቀን ሰው ሰብስቦ ምንድን ነው ይህን ያህል ግርግር የሚል ነገር መጣብኝ። እንዴ ምንድን ነው ነገሩ? በቃ ዝም ብለው መጽሐፍ አያነቡም እንዴ? ካስፈለገ በየሰንበቱ ሄደው ቤተ ክርስቲያን አይካፈሉም እንዴ? ለምን ይህንን ትኩረት ለምንድን ነው የመጣ ነው? በኋላ ሳስበው ይሄ ነገር ቅንጦት አይደለም። የሚገርማችሁ ይሄ አሁን ይሄ መንፈስ ቅዱስ ሳምንት ያልነውና ጸሎታችን፣ ጾማችን፣ መማጠናችን ቅንጦት አይደለም። የሞት የሽረት ጥያቄ ነው። ያልመጣ እንደሆነ መንፈስ ቅዱስ ተስፋ ስለሌለን ነው። በቃ ይህን አረጋግጬ ልነግራችሁ እፈልጋለሁ። ቸርች ብለን ቤተ ክርስቲያን ብለን መንፈስ ቅዱስ ከሌለ በቃ ዝም ብሎ የተሰባሰበ የሰው ማህበር ነው የሚሆነው። ከእድር አይለይም። እድር መጥፎ ነው ማለት አይደለም፣ ግን ከእድር አይለይም ወይም ከተባበሩት መንግስታት ጉባኤ አይለይም። በእውነት እግዚአብሔር ያልማላቸው እነዚህ የሚሰበሰቡ ትልልቅ ሰዎች፣ ግን ከዚያ አይለይም ይሄ ጉባኤ። ይሄን ጉባኤ ልዩ እንዲሆን የሚያደርገው የመንፈስ ቅዱስ መምጣት ነው። በየሰው ልቡና ውስጥ መዝለቅ ነው፣ ስራውን መስራቱ ነው። እንግዲያው የሞት የሽረት ጥያቄ ነው። የለም ማለት በቃ ምንም የለም፣ ቤተ ክርስቲያን የለችም ማለት፣ ተስፋም የለም ማለት። በእውነት ልክ እንደ አስቴር ልመና ነው የሚመጣልኝ እኔ አይሁድ ሊገደሉ ተፈርዶባቸው ታስታውሳላችሁ ታሪኩን። ሰቀቀን ውስጥ ነበሩ። በ127 ሀገሮች የሚገኙ የተበተኑ አይሁድ በሙሉ በአዋጅ እንዲገደሉ፣ እንዲዘረፉ፣ እንዲደበደቡ ተወስኖ በማህተም ተላኩ መልእክተኞች። እያጣደፉ መልእክቱን ለማድረስ ሲሮጡ መርዶኪዎስ ለአስቴር የነገራትን ታውቃላችሁ። ይሄ ነው ወቅቱ። በቃ ይሄ ነው ወቅቱ። አሁን አንቺ ካልገባሽ ወደ ንጉሱ ካልነገርሽ ምትኖር ይመስሎሻል? በሰላም ምትኖር ይመስሎሻል? በቅንጦት ምትኖር ይመስሎሻል? ቅንጦት የለም፣ ትጠፊያለሽ። እንደዚህ አይነት ቋንቋ ነው የተናገረው። አንቺም ቤትሽም ቤተሰብሽም ይጠፋሉ። በኋላ የሚያስገርም እርምጃ ወሰደች። ስትወስድ ይህን እርምጃ የተናገረችውን ነገር እሱን ልደግምላችሁ እፈልጋለሁ። በቃ 3 ቀን ምግብ እንዳትበሉ፣ ውሃ እንዳትጠጡ። እኔም ደንገጥሮችም ይህንን እናደርጋለን እና ንገር መርዶኪዎስ፣ ለሁሉ እንደዚህ ንገር እና ህግም ባይሆን ከህግ ውጪ ወደ ንጉሱ እገባለሁ። ንጉሱ ያልፈቀደው ሰው አይገባም፣ ግን እኔ እገባለሁ። ብጠፋም እጠፋለሁ። ኢፍ አይ ፐሪሽ ብጠፋም እጠፋለሁ። ይቺ ቁርጠኛ እርምጃ ነበረች። ሌላ መንገድ የለም። አይ ወርቁን ዘንጋ አልዘረጋም፣ እኔ ምን ላረግ እችላለሁ? በእውነቱ ምናልባት በዛሬ ማታ ያረገው ይሆናል፣ ወይ ነገ ያረገው ይሆናል፣ አንድ ሳምንት ቆይቶ ግቢ ሊሆናል። እኔ ምን አውቃለሁ ፕሮቶኮሉን ማክበር አለብኝ። ምንም ፕሮቶኮል የለም። የነፍስ ጉዳይ ነው። በ127 ሀገር ያሉ አይሁድ ጣጣ ነው። በጣም ትልቅ ጉዳይ ነው። ብጠፋም እጠፋለሁ። እኔ አሁን ያ አርጀንሲ ያለ ይመስለኛል በቤተ ክርስቲያን መንፈስ ቅዱስ ካልመጣ ምን ልንሆን ነው? ምን ልንሆን ነው? እሱን ነው የምጠይቃችሁ። ምን ልናረግ ነው? ምን ልንናገር ነው? እንዴት ልንኖር ነው? ያለ መንፈስ ቅዱስ እንዴት ይሆናል? እና ይሄ ተገቢ ኤንፋሲስ ነው፣ ተገቢ ትኩረት ነው ብዬ እኔ አምናለሁ። እሱን ማለት ፈልጋለሁ። በመጀመሪያ ደረጃ አንዲት ሴትዮ የተናገረችው በጣም ልቤን የነካኝ ነገር እሱ ልነግራችሁ ፈልጋለሁ። ምናልባት ተቃራኒ ከሆነ አሁን ከምናገረው ጋራ ታዛምዱታላችሁ። ሰየርስ የምትባል ዶሮቲ ሰየርስ የምትባል እንግሊዛዊት ጸሐፊ ናት። በጣም ጎበዝ ጸሐፊ ናት። እሷ ሳታየር የሚባል የጽሑፍ ዘር የምትከተል ናት። ይሄ ማለት ምጸታዊ ጽሑፍ ነው የምትጽፈው። እንደ ቧልታዊ ይሆንና ከዚያ ግን ጠቅ የሚያደርግ ነው፣ የሚወጋ ነው። ጉዳዩን በቀልድ አድርጎ የሚያስተላልፍ ነው። ኃይለኛ ጽሑፍ ነው የምጽፈው እና በጣም ይስበኛል ጽሑፏ። አንድ ቦታ ላይ ይቺ ሴት ስለ ቤተ ክርስቲያን የጻፈችውን አነበብኩኝ፣ ስለ መንፈስ ቅዱስ የጻፈችውን አነበብኩኝ። ምን አለች? ሐዋርያት ሥራን ስናነበው የመጀመሪያዊቱ ቤተ ክርስቲያን ያረገችውን ሁሉ የሆነችውን ሁሉ 95% ያህል በመንፈስ ቅዱስ ነው የሆነችው። የሰራችሁም 95% ያህል በመንፈስ ቅዱስ አማካይነት ነው። ባይኖር ያ መንፈስ ምንም ማድረግ አትችልም እንደማለት ነው። በኋላ መለሳለች እና አሁን እኛ በ20ኛው ክፍለ ዘመን የምንገኝ ሰዎች ደግሞ 95% መንፈስ ቅዱስ ባይኖርም እንሰራለን። ባይኖርም እንሰራለን። ምንድን ነው እሱ? ስብከት ነው? ኧረ በደንብ ስልጡን ሰባኪዎች ነን። መዝሙር ነው? ኧረ በደንብ አሳምረን ነው የምናነዝረው። ምንድን ነው ችግሩ? አሁን በቤተ ክርስቲያን ያለው እንቅስቃሴ ያለ መንፈስ ቅዱስም ሊሰራ የሚችል ነው 95% ትላለች እሷ። ደነገጥኩኝ፣ በጣም ደነገጥኩኝ። በቀደም ዕለት ዶክተር ግርማ በቀለ አንድ ምረቃ ላይ የተናገረው በጣም ልቤን ነካኝ፣ በጣም ነካኝ። ምን አለ እሱ? እሱ ካናዳ ነው የሚኖረው እና ከካናዳ መጥቶ ምረቃው ፕሮግራም ላይ መጽሐፍ ቅዱስ ይናገር ነበረ። ምን አለ? አንድ ለቅሶ ላይ ሄጄ የነበረ ፈረንጆች ሀገር እና ከነሱ መካከል ነበርኩኝ። በኋላ ቀብር ላይ አንድ ሰው ይሰብክ ነበረ። ስብከቱ በጣም ልብ የሚነካ ነበር አለ። በጣም ያስገርም ነበር። መጽሐፍ ቅዱሳዊ ትንታኔው፣ የቋንቋው ጥራት በጣም አድርጎ ሚይዝ ነበር አለ። በኋላ ሲጨርስ ሄድኩና ታንኪዩ ማለት ፈለግኩኝ እና እባክህ እንተዋወቅ፣ የት ቤተ ክርስቲያን ያለው አልኩት። በኋላ እየጠየቅኩት ቀስ ብሎ ሲጋራውን አወጣና ከኪሱ እያጤሰ አምኖተ ክርስቲያን አለኝ። ክርስቲያን አይደለሁም በመሰረቱ አለኝ። ደነገጥኩኝ። ታዲያ ምንድን ነህ? አመ ፕሮፌሽናል ፕሪቸር አለኝ። እኔ ባለሙያ ሰባኪ ነኝ፣ ስብከት ሙያዬ የሆነ ሰው ነኝ አለኝ። እና በስልክ ይጠሩኛል አንዳንድ እንደዚህ አይነት ኦኬዥን ሲኖር አሳምሬ ያው ቅድም እንደሰማሁ ግን ክርስቲያን አይደለሁም። ይቻላል ማለት ነው። አባውት 95% ኦቭ አወር አክቲቪቲስ ዊዛውት ዘ ስፒሪት ይቻላል ማለት ነው። አስደንጋጭ እኮ ነው ይሄ። ያለ መንፈሱ እንቅስቃሴ ማድረግ እንችላለን፣ ስብከት ማቅረብ እንችላለን፣ ውዝዋዜ እናደርጋለን፣ እንጫጫሃለን፣ ብዙ ነገር ይሆናል። እና ራሴን እንድጠይቅ አደረገኝ። መንፈሱ ከእኔ ጋር ነው ወይ? በእርሱ ጉልበትና ምሪት ነው ወይ የምንቀሳቀሰው? እንግዲያው ይሄ የሞት የሽረት ጥያቄ ነው ወንድሞች እናቶች፣ በጣም ዋና ጥያቄ ነው። እሱ ብቻ አይደለም፣ ይቺ ሴት ያለችውን ያው መቼም በጣም ቅድም እንዳልኳችሁ ባልታይ ናት፣ ቀላጅ ናት፣ ግን ኃይለኛ ንግግር ነው የምትናገረው በቧልቱ ውስጥ። አንድ ያለችውን በጣም እንዲያው በጥንቃቄ ለመናገር ሞክራለሁ። አንዳንዱ ትንሽ የሚያወላክፍ ነው ግን እናገራለሁ። ምክንያቱም ምን አለች እሷ? ካቶሊኮች አለች። ስለዚህ ነው በጣም እየፈራሁ የምናገረው። ካቶሊኮች በአብ በወልድ በመቤቴ ማርያም ያምናሉ አለች። አስደንጋጭ ንግግር ነው፣ እየቀለደች። ፕሮቴስታንቶች በአብ በወልድ በመጽሐፍ ቅዱስ ያምናሉ አለች። ደነገጥኩ። የታለ መንፈስ ቅዱስ ነው ጥያቄዋ? የታለ መንፈስ ቅዱስ? በአፋችን ላለ መዝገባችን ላይ ወረቀታችን ላይ አለ፣ ግን ኢን አክቹዋል ተርምስ በእውነት እኒህ ካልን የምናምነው እንደዚህ ነው። አብ ወልድ ምናምን አብ ወልድ ምናምን ነው ምናምን አለች። ደንቅ አልተረፍንም፣ ሁላችንም አልተረፍንም። ጴንጤቆስጥያውያንስ አልኩኝ እኔ እሱን ልሞላ ፈልጌ ጴንጤቆስጥያውያንስ አልኩኝ። በኋላ ቀስ ብዬ ስመራመር ጴንጤቆስጥያውያን ደግሞ በወልድ በመንፈስ ቅዱስ እና በእኛ እናምናለን። እንደሱ ነው ነገሩ። እናንተ ቀስ ብላችሁ ተመራመሩ። እኛ በጣም ጉልሆች ነን። ካሪዝማቲክ ፔንቴኮስታል በሆነው ክበብ ውስጥ እኔ በጣም ጉል ነኝ፣ ደማቅ ነኝ። ቴሌቪዥኑን ሞላለሁ፣ አገሩን ሞላለሁ፣ በድምፅ ሞላለሁ አየሩን። እኔ ነኝ ትልቁ። በእውነት ይሰገድልኛል፣ ዘብ ይቆምልኛል፣ ምናምን ስንት ነገር። ግን መጽሐፉ ግልጥ አድርጎ በአብ በወልድ በመንፈስ ቅዱስ እናምናለን፣ አንድ አምላክ። አሜን አትሉም? አሜን። ይኸው ነው እምነታችን። ልንቀይረው አንችልም ይሄንን እምነት። እንግዲያው የአብ ማንነት፣ የወልድ ማንነት፣ የመንፈስ ቅዱስ ማንነት ማጥናት በጣም ተገቢ ጉዳይ ነው። ከዚህ ውጪ እንዴት አድርገን ነው የምንንቀሳቀሰው? የተሳሳተ እምነት ነው የሚሆነው። ወረቀት ላይ እንጽፈውና ግን በምግባር በተግባር ማንገልጸው ነገር ይሆናልና ከባድ እንደሆነ አያለው። ቤተ ክርስቲያን ጥንስሷ መንፈስ ቅዱስ ነው ከመለሻ ጀምሮ። ለምንድን ነው ይህንን የምናጠናው ምንል ከሆነ ከመለሻ ጀምሮ መንፈስ ቅዱስ ነው። ከዚህ ውጭ የላትም። ያስጀመራት እሱ ነው፣ ያንቀሳቀሳት እሱ ነው፣ ቃል የሰጣት እሱ ነው፣ ያዋደዳቸው እሱ ነው፣ በስደት እንዲጸኑ ያደረጋቸው እሱ ነው። መንፈስ ቅዱስ በጣም ዋና ነው በቤተ ክርስቲያን ህይወት ውስጥ። አንድ ቃል የመጣልኝ ልንገራችሁ። እሱን ተናግሬ ወደ ትምህርቱ ቀስ እያልኩ ብገባ ጥሩ ነው። መንፈስ ቅዱስ ማን ነው? ማን ነው? ማን ነው? ማን ነው? ምንድን ነው እሱ አልኩኝ። እንዲያው በጣም ተገቢ በሆነ ፎርማል መንገድ ባይሆንም እንኳን አንድ ቃል ወደ ልቤ መጣ። ጌም ቼንጀር የሚል ጌም ቼንጀር፣ ታሪክ ለዋጭ። ኳስ ጨዋታ የምትወዱ ባካችሁ ከፍ አድርጉ፣ በእውነት ከፍ አድርጉ። ለእኔ ብላችሁም ቢሆን ከፍ አድርጉ። ብዙ ሰዎች ኳስ ጨዋታ የእግር ኳስ ጨዋታ በጣም ነው የምወደው እኔ። እናንተም ትወዳላችሁ ተስፋ አድርጋለሁ፣ አብዛኞቻችሁ። ከባለቤቴ ጋር ጠቡ እሱ ነው። ቴሌቪዥን አንድ ብቻ ስላለን እሱ ላይ ነው የማፈጣው። እሷ ሌላ ነገር ማየት ትፈልጋለች። ባክ ዝጋው፣ ባክሽን ትንሽ ጊዜ። ኳስ ጨዋታ በጣም ደስ የሚል ነው። ምን ያደርጋሉ አንዳንድ ቡድኖች በጣም ጎበዝ ተጫዋቻቸው እንዳይዳከም ብለው እንዳይቆሳስል ብለው ቤንች ላይ ያስቀምጡታል ለሌላ ከባድ ጨዋታ እንዲሰናዳ ብለው። በጣም ጎበዙን ተጫዋች ቁጭ አረጉታል። ቤንች ይባላል ማለት ወደ ኋላ ቁጭ ይላል። ሌሎቹ ጫወቱ ሲያለ ይሄ ቀላል ቡድን ስለሆነ ያሸንፋሉ ብለው። በኋላ ግን መውተርተር ሲጀምር ቡድናቸው ጎል ማግባት ሲያቅተው፣ እንዲያውም እየገባበት ሊሸነፉ ሲመስላቸው ይደነግጡና ያንን አሪፍ ተጫዋች ያስገቡታል፣ ተለዋጭ ብለው ያስገቡታል። እሱ ሲገባ የጨዋታው መንፈስ ይለወጣል፣ እንቅስቃሴው ይበረታል፣ በሚያስገርም ሁኔታ ጎሎች ይደራረባሉ። ሂ ኢዝ ዘ ጌም ቼንጀር፣ ታሪክ ለዋጭ ይሆናል። መንፈስ ቅዱስ እንደሱ ነው። የእኛ ታሪክ እንዳይዝግ የሚያደርገው መንፈስ ቅዱስ ነው። ዝም ብሎ መላፋት እንዳይሆን የሚያደርገው እግዚአብሔር ያትርፈ። መላፋት እንዳይሆን መድከም፣ ዝም ብሎ ጎል አለማግባት፣ በቃ ሁልጊዜ የተለመደ ሩቲን የተለመደ ልምምድ ውስጥ ገብቶ መዘፈቅ እንዳይሆን የሚያደርገው ታሪክ ለዋጩ መንፈስ ቅዱስ። እግዚአብሔር የተባረከ ይሁን። እሱን ነው የምንማጠነው። ታሪክ ለውጥ እባክህ፣ አይኔ ፍዝ ሆኖ እንዳይቀር አብራልኝ፣ መንፈሴ እንዳይደነዝዝ አንቃልኝ። እንግዲያው ይሄ መንፈስ ታሪክ የሚለውጥ መንፈስ ነው። ለዚህ ነው እሱን ማየት ማጥናት መለመን የሚገባል። አለበለዚያ ታሪክ ያው ነው፣ ዙረት ብቻ ነው። አታካች ዙረት ነው የሚሆነው። ቪሸስ ሰርክል ሲባል ሰምታችኋል። በቃ ዝም ብሎ መሽከርከር ይሆናል። ቤተ ክርስቲያንም ትደክማለች፣ አቅምም ያንሳታል። ያለ መንፈስ ቅዱስ የምናደርጋቸው መንፈሳዊ የሚባሉ እንቅስቃሴዎች ያታክታሉ። በእውነት በእውነት ያታክታሉ። ልክ ምን ምሳሌ እንደምሰጣችሁ አላቅም። አሁን ለምሳሌ ለአንዳንድ ሰዎች ብላችሁ በግድ ፈገግ ብላችሁ ታውቃላችሁ? በግድ እስቲ አሁን ፈገግ በሉ ለምሳሌ። እሺ፣ በግድ አንዳንድ ቀን እንዳይቀየመኝ እንዲሁ ደስ ያለኝ እንዲመስለው እንልና ትንሽ እናስገድዋለን። እንዴት ያማል ጡንቻ! በእውነት በጣም ጭንቅ ነው። ደስ ሲለን ግን ፈገግታ እንዴት ተፈጥሯዊ ነው። ዝም ብሎ ነው የሚፈሰው። ልክ እንደዚያው በቤተ ክርስቲያን ያለ መንፈስ ቅዱስ ምን ሰራው ስራ አታካች አድካሚ ነው አርካሚ ነው አንዳንድ ጊዜ እጅ ሰጠን ይዳለን መንፈስ ቅዱስ ግን ያድሳል የቤተ ክርስቲያን ጉልበት እንደገና ያድሳል ስለዚህ ስለሱ መነጋገር በጣም ተገቢ ነው ዛሬ መግቢያው ረጅም ነው በእውነት የምናገረው ታገሱኝ እናንተ መንፈስ ቅዱስን በሚመለከት ምን ነጋገረው ነገር ለምንድን ነው የሚያስፈልገው የሚለውን ትንሽ እሱን መነሻ አድርጌ ልናገር ፈልጋለሁ ይሄንን ዛሬ ከእናንተ ጋር ምን ነጋገረው ከመጽሐፍትም የቀማሁትን ከዚያም ከዚህም የዘረፍኩትን አንዳንዱ ነገር ነው አብረን እንማር ስለፈለኩኝ ነው እኔ ከየት አመጣዋለሁ በእውነቱ እና እሱን አብረን እንድንማር ልጋብዛችሁ ብዬ ነው እግዚአብሔር መንፈስ ቅዱስ እሱ ብርሃኑን ይስጠን በእውነት አንድ አራት ምክንያቶች አንድ ሶስት ምክንያቶች ላንሳ ምናጠናበት ምክንያት ለምንድን ነው የመንፈስ ቅዱስን ማንነት የምናጠናው የሚል አንድ ሶስት ምክንያቶች አንደኛው ምክንያት ስላሴ አብ ወልድ መንፈስ ቅዱስ አንድ አምላክ በተለይ ከኛ ጋር ንክኪ የሚያደርገው በመንፈሱ አማካይነት ስለሆነ ነው መንፈሱ ከሰው ጋራ ያለ መስተጋብርን የሚፈጥረው ነው ልክ ነው እግዚአብሔር ታላቅ ነው እግዚአብሔር አባታችን ነው እግዚአብሔር በልጁ ተገልጧል ግን ይሄ እግዚአብሔር ከኛ ጋር የሚነካካው በመንፈስ ቅዱስ አማካይነት ነው መንፈስ ቅዱስ ነው የስላሴን ሥራ ወደኛ ውስጥ የሚያመጣው ከዚህ የተነሳ እሱ ግንኙነት ከኛ ጋር የሚፈጥር አምላክ ነው እግዚአብሔር የተባረከ ይሁን በዚህ ምክንያት እሱ በተለይ ማጥናት ይገባናል ብየላለሁ ቅድም ማሙሻ እንዳነበበው ዮሐንስ 14 ላይ ያለው እርሱ በውስጣችሁ ስለሚሆን ስለሚል ቅርበቱ የስላሴ ቅርበት በመንፈስ ቅዱስ በኩል ነው እና በዚህ ምክንያት ትልቅ ቦታ ሰጥተን ልናየው ልናጠናው ይገባል ሁለተኛ ምክንያት ስራው አሁን በዘመናችን በጣም ይተከሳል የመንፈስ ቅዱስ ስራ በጣም ብዙ ጊዜ ነው የሚነሳው ይሄ መንፈስ ቅዱስ የሚለው ስም የመንፈስ ቅዱስ ስጦታ የሚባለው ነገር በየጊዜው ይነሳል ደግሞ ከሐዋርያት ስራ ምዕራፍ 2 ጀምሮ ባለ 50 በተባለው ቀን ቤተክርስቲያን ከተመሰረተ ጀምሮ ዘመኑ የመንፈስ ቅዱስ ዘመን ነው እውነት ለመናገር ከዚያ ጊዜ ጀምሮ ያለው ዘመን በሙሉ ዘመነ መንፈስ ቅዱስ ነው እንግዲያው ስለሱ አለመነጋገር ምን ይዞ ጉዞ እንደማለት ነው እና በጣም አስፈላጊ ነው ሶስተኛ ምክንያት ማነሳው አሁን እምነት ወይም ሃይማኖት በጣም ልምምዳዊ እየሆነ መጥቷል በየቦታው ልምምዳዊነት ኤክስፒሪየንስ ትልቅ ቦታ እየተሰጠው ነው አንዳንድ ጊዜ ከመጠን በላይ ይጋነንና ሰውን ከመስመር ያስወጣል የማይሆን ልምምድ በየቦታው እናያለን በስመ መንፈስ ቅዱስ በስመ ተአምር በስመ ካሪዝማቲክ ጊፍትስ በስመ ትንቢት በስመ ፈውስ በስመ ብዙ አይነት እንቅስቃሴ አለ ግን ሰዎች ኤክስፒሪየንስ እየፈለጉ ነው አሁን እንዲያውም አንድ ሰው ምን ይላል የምስራቅ ሃይማኖት ጫና አሁን እየመጣ ስለሆነ በአለም ላይ ሰዎች ከቲዮሪ ይልቅ ከአሳብ ይልቅ ከንግግር ይልቅ ምን ለማመደው ነገር ስጠይ ነው የሚሉት ወይ ዮጋ ፕራክቲስ ማድረግ አለባቸው አንድ ነገር ያረጋኛል የሆነ ነገር ያራምደኛል ማለት አለባቸው ወይ ሶስተኛ አይን ይሰጠኛል የሆነ ነገር መልከት አለብኝ ይላሉ ወይ የሆነ ጥንቆላ መስራት አለባቸው ኤክስፒሪየንስ ይፈልጋሉ ሰዎች አሁን መንፈስ ቅዱስ ልምምድን በህይወታችን ውስጥ የሚያመጣ መንፈስ ስለሆነ ከሌሎቹ በምን እንለየዋለን ካሳሳች መንፈስ ከአጉል መንፈስ በምን ይለያል ይሄ መንፈስ እሱን ማየትና ማጥናት በጣም ያስፈልጋል ብዬ እላለሁ እነዚህና ሌሎች ምክንያቶች ኖሩናል ይሄን እናጠናበት ሌላ ነገር እናገር ምፈልገው ከምክንያቶቹ ሌላ የመንፈስ ቅዱስ ጥናት ደግሞ አንዳንድ ችግሮችም አሉበት እሱንም ማንሳት ጥሩ ነው እነተኛ ሆኖ ስለ መንፈስ ቅዱስ እንነጋገር እስቲ እንጸልይ ስንባባል አንዳንድ ደግሞ ችግሮች አሉ እነሱን ችግሮች ማንሳት ጥሩ ነው ለምን ሰፋ አድርገን ማየት ነው የሚገባን ብዬ አስባለሁ በመጽሐፍ ቅዱስ ውስጥ ስለ አብ የተነገረው በጣም ብዙ ነው እግዚአብሔር አብ ከፈጣሪነቱ ጀምሮ በታሪክ ውስጥ የሰራው ስራ በጣም ሰፊ ነው ስለ ወልድ የተገለጠው በጣም ብዙ ነው ወንጌላቱ በሙሉ የሚተርኩት ስለ ወልድ ነው መልእክቶቹ ስለ ወልድ ነው የሚናገሩት ስለ መንፈስ ቅዱስ የተጠቀሰው ጥቂት ነው በተነጻጻሪ ጥቂት ነው አንድም ለጥናት ከባድ የሚያረጋው እሱ ነው። ግራ መጋባትን ትንሽ ፈጥራል። ብዙ ነገር የለም። አሁን ቅድም ዋናው ለምሳሌ ቅድም ማሙሻ የተቀሰው የዮሐንስ ወንጌል ምዕራፍ 14 እስከ 16 ያለው መድኃኒታችን በተደጋጋሚ የተናገረው ነገር ዋናው ክፍል ነው ስለ መንፈስ ቅዱስ በተለይ በአዲስ ኪዳን። አለበለዚያ መጠኑ አነስ ይላል ለስላሴ አካላት ለሌሎቹ ከተነገረው። እሱ አንድ ፈተና ሊሆን ይችላል። ሁለተኛው ፈተና ምናልባት በልቡናችን ውስጥ ምስል መከሰት ያስቸግረናል ስለ መንፈስ ቅዱስ። ስለ አብ አሁን አስቡ ብላችሁ በሆነ መንገድ የምታስቡት ነገር ይኖራችኋል። ፈጣሪ አምላክ፣ ዘላለማዊ አምላክ፣ ሁሉን ቻይ አምላክ፣ ስንት ነገር ያደረገ፣ በእስራኤልን በታሪክ ውስጥ የመራቸው፣ ነገስታቱን የሚያስነሳ፣ የሚያፈልስ፣ የሚዳኝ፣ የሚፈርድ፣ ስለ እግዚአብሔር አብማ የሆነ ስዕል አለኝ፣ የሆነ ስዕል አለኝ፣ በእውነት የሆነ ስዕል አለኝ። ስለ ወልድስ? ወልድማ በስጋ ተገልጧል፣ መጥቷል እኮ እሱ በታሪክ ውስጥ የነበረ ይሄን አፈር የረገጠ እንደኛ የበላ የጠጣ ነው። እሱንም በምስል ማሰብ አይቸግረኝም። መንፈስ ቅዱስ ግን እኔ እንጃ አልዳሰስ አልጨበጥ የሚል የሆነ ኃይል የሆነ ነገር አድርጌ አስባለሁ። ለጥናት ትንሽ ይገዳደረናል። ይሄ ራሱ የመንፈስ ቅዱስ ባህሪ። ምናልባት ሶስተኛ ነገር ብዬ ማስበው ከስላሴ ጋር ያለው ግንኙነቱም ደግሞ እሱም ጥያቄ ይፈጥርብናል። ለምን አንዳንድ ጊዜ እግዚአብሔር አብ ሲጠቀስ መንፈሱ አብሮ ይጠቀሳል፣ ወልድ ሲጠቀስ መንፈሱ አብሮ ይጠቀሳል። መንፈስ ቅዱስ ለብቻ ተለይቶ የሚጠቀስባቸው ቦታዎች ያንሱብንና ምንድን ነው ግንኙነቱ? እነሱም የሚያሰሩት የሆነ አብሮ ምንድን ነው? እሱ ሰራተኛ ነው? አነስተኛ ነው? ከእነሱ ጋር እኩል ነው? እኩል አይደለም? ይሄ ሁሉ ትንሽ ፈተና ይሆንብናል ጥናት ላይ። አራተኛ ነገር ጴንጤቆስጥያዊ ካሪዝማዊ ጉጉት የፈጠረው ነገር አለ። አሁን በዓለም ላይ ጴንጤቆስጥያውያንን በመንፈስ ቅዱስ ጸጋዎች እናምናለን፣ በመንፈስ ቅዱስ ሙላት እናምናለን የሚሉ ሰዎች፣ ካሪዝማውያንን በስጦታዎቹ እናምናለን ደግሞም እንጠቀማለን የሚሉ ሰዎች መደብ ተለይቶላቸው ፔንቴኮስታል ካሪዝማቲክስ እየተባሉ ይጠራሉ። ሌላው ደግሞ የወንጌል አማኝ እነዚህ ሰዎች የሚያይበት የራሱ አይን አለው። አንዳንዱ በርህራሄ አይን፣ አንዳንዱ የጎሪጥ፣ አንዳንዱም በሌላ መልክ ያየዋል። እና ቢያንስ ሁለት ስሜቶች መጥተዋል ይላሉ አንድ ኤሪክሰን የሚባሉ ሰው። ሁለት ስሜቶች መጥተዋል። አንድም እነዚህ ጴንጤቆስጥያውያንን መንፈሱን ተቀብለናል፣ ስጦታዎቹን ተቀብለናል የሚሉት ሰዎች ራሳቸውን ትንሽ የመንፋት ይቅርታ፣ ስለዚህ ቃል ጥሩ ቃል አይደለም፣ ትንሽ የማላቅ ራሳቸውን ከፍ የማድረግ ፕሪስቲጂየስ የማድረግ ትንሽ ማራገብ ስለ ራሳቸው ስላለባቸው ይሄ በሽታ ስላለ ማንም ሰው ስለዚህ ጉዳይ መነጋገር አይፈልግም። ራሳቸውን አንደኛ ደረጃ ዜጋ የማድረግ አባዜ በላያቸው ላይ ስላለ እነዚህ ጴንጤቆስጣውያን የሚባሉ በሱ ምክንያት ሌሎቹ ወንጌላውያን አይ የእነሱ ነገር ወደ ማለት ሄደዋል። በሌላ ወገን ደግሞ ምናልባት ይሄ ከነዚህ ሰዎች ጋር መተባበር ከነዚህ ሰዎች ጋር ራስን ማስቀመጥ የነሱን ወሬ ደጋግሞ ማውራት ጴንቴኮስቴ ካሪዝማ ምናምን ማለት ደግሞ አጉል ከነሱ ጋር የሚያጣብቀን ስለሆነ ብለው ሽሽት የጀመሩ ሰዎች አሉ። ሁለት ችግር አለ። ፕሪስቲጅ ወይም ክብር ፍለጋ እና ስቲግማ አለ። ስቲግማ ምንድን ነው? እሱ ነውር እንደ ነውርም ይታያል በአንዳንዶቹ ወንጌላውያን ዘንድ። ስለዚህ ጉዳይ ማንሳት አይፈልጉም። ደግሞ በአንዳንዶቹ ጴንጤቆስጣውያንም በሚሉ ደግሞ ትንሽ እንደ መጀነንም አይነት ስላለ ይሄ ሁለቱ እንቅፋት ፈጥሯል። ስለዚህ ብዙ የወንጌል አማኝ ባይወራ ደስ ይለዋል። ይሄ ጉዳይ ጭጭ ብንል በቃ መጨቃጨቅ አልፈልግም፣ እኔ ልሳን መናገር አለ የለም፣ ጭቅጭቅ ውስጥ መግባት እኔ አልፈልግም። ይፈውሳል አይፈውስ፣ በቃ እኔ እዛ ውስጥ አታስገባኝ። ደህና በሰላም ልኑርበት፣ በሰላም ልኖር። ይሄ ሁሉ ችግር ይገባል። እነዚህ ችግሮች ናቸው እንዳንነጋገር የሚያደርጉ ይህን ጉዳይ። ግን ይህን ሁሉ ጥሰን ነው መነጋገር ያለብን፣ ምክንያቱም መንፈስ ቅዱስ አለ። መንፈስ ቅዱስ ይሰራል። ቤተ ክርስቲያን ያለሱ ተስፋ የላትም። እንግዲያው ይህንን ተፈራርተን የምንኖረው አይደለም። ጴንጤቆስጤ ልሆን ነው በሚል ፍርሃት ዝም ሊባል አይቻልም። ጴንጤቆስጤ ነኝ በሚል እቡይነትም ደግሞ በሰው ላይ የሚጫን አይደለም። በጤንነት መነጋገር ይገባል። ስለዚህ ጉዳይ መንፈስ ቅዱስ ማን ነው? እሺ ስለሱ ወደዛ እንድንመጣ ፈልጋለሁ። እኔ እንግዲህ ምናልባት እዚያ እንትኑ ላይ ምናልባት እዚ ስክሪን ላይ ተቀምጦ እንደሆነ አላውቅም ትንሽ ቢጋር ተሰርቶ ነበር ትንሽ ንድፍ ተበጅቶ ነበር። በንድፉ መሰረት ትንሽ ወዲያ ወዲህ ብልም ምንም አይደለም። መንፈስ ቅዱስ ማን ነው በሚለው ላይ እንግዲህ ሁለት ነገር ነው ዛሬ መናገር እንፈልገው። አንደኛ መንፈስ ቅዱስ መለኮት ነው። መለኮት በሉስቲ አምላክ ነው። መለኮት ነው መንፈስ ቅዱስ። እሱን መጀመሪያ አድርጌ ሁለተኛ ደግሞ መንፈስ ቅዱስ አካል ነው። በኋላ ገለጣ እናርግበታለን አካል የሚለውን አካል ነው የሚለውን ሁለቱን መናገር የመንፈስ ቅዱስን ዲቪኒቲ ወይም መለኮትነት የመንፈስ ቅዱስን ፐርሰናሊቲ ወይም ሰብነት ልበለው ሰብነት አንድ ሰው እንደሱ ብሎታል ወይም አካልነት በአባቶቻችን ቋንቋ እነዚህን ሁለት ነገሮች መናገር እንፈልገውና እነሱ ላይ ብናተኩር በጣም ጥሩ ነው ብዬ አስባለሁ። መንፈስ ቅዱስ መለኮት ነው። መንፈስ ቅዱስ አምላክ ነው። ከወልድ ከአብ ጋር የሚመለክ በባህሪው መለኮት የሆነ አምላክ ነው የሚለውን መጽሐፍ ቅዱስ በጣም አድርጎ ይሄንን ይነግረናል። እርግጥ ነው ብዙ ጥቅሶች ተለዋዋጭ ናቸው ኢንተርቼንጅብል ናቸው። ለአብ የተነገረ ለመንፈስ ቅዱስ ለወልድ የተነገረ ለመንፈስ ቅዱስ የሚሆኑባቸው ቦታዎች አሉ። አንዱን ላንሳላችሁ ሐዋርያት ሥራ ምዕራፍ 5 ላይ ለምሳሌ በጣም የምታውቁት ነው ስለ የሐናንያና የሰጲራ ታሪክ ነው። ያንን ገንዘብ መሬታቸውን ከሸጡ በኋላ ይዘው ይመጣሉ ጴጥሮስ ፊት ይቀርባሉ። የሸጥነው ሙሉ ዋጋ ይሄ ነው ብለው ይናገራሉ ግን ግማሹን ነው የሚሰጡት ያለ ስለዚህ ዋሽተዋል አታለዋል። እነሱ እንግዲህ ለጋስ እንዲባሉ አስበው ሊሆን ይችላል ይሄው ነው የሸጥንበት ዋጋ ይላሉ ግን የሸጡበትን ዋጋ 50% ኪሳቸው ውስጥ ከተው ነው ይሄን የሚናገሩት። ያን ጊዜ ጴጥሮስ እንደዚህ ይላል ቁጥር 9 ላይ ጴጥሮስም የጌታ መንፈስ ትፈታተኑ ዘንድ ስለምን ተስማማችሁ ብሎ ይጠይቃል። የሚገርመው ቁጥር 3 ላይ ከቁጥር 3 ቢጀምር ነው የሚሻለው ጴጥሮስም ሐናንያ ሆይ መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብ ስለምን ሞላ ሳትሸጠው ያንተ አልነበረምን ከሸጥኸውስ በኋላ በስልጣንህ አልነበረምን ይህን ነገር ስለምን በልብህ አሰብክ እግዚአብሔርን እንጂ ሰውን አልዋሸህም አለው። ዩ ሲ ኢንተርቼንጀቢሊቲ ይታያል እዚህ። ቅድም መንፈስ ቅዱስን ታታልል ዘንድ ብሎ ይላል አሁን እግዚአብሔርን ያታለልከው ይለዋል። እንግዲያው እዚያ መንፈስ ቅዱስ ያለው ስለ እግዚአብሔር ነው ማለት ነው። አምላክ ነው በሁለቱም ቦታ ላይ የጠራው መንፈስ ቅዱስን እግዚአብሔርን ነው ያሻው ሰውን አይደለም ብሎ ይለዋል። ስለዚህ ከሰው ተርታ ወጥቷል መንፈስ ቅዱስ መለኮት ነው። እግዚአብሔር ተባረከ ይሁን። እንደዚህ አይነት ነገሮች አሉ። ለምሳሌ አንደኛ ቆሮንቶስ 6:19 ላይ ይሄንን ትመለከታላችሁ። አንደኛ ቆሮንቶስ 6:19 ላይ እንደዚህ የሚል ታገኛላችሁ በተለይ መንፈስ ቅዱስ በእኛ ውስጥ እንደሚያድር የሚናገረው ክፍል ነው። እንዲህ ይላል ወይስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩ ይላል። የሚናገረው ስለ መንፈስ ቅዱስ ነው፣ የሚናገረው ስለ እግዚአብሔር ነው። እግዚአብሔር እሱ ራሱ በእናንተ ውስጥ አድሯል ነው የሚለው፣ ግን ያደረው መንፈስ ቅዱስ ነው። በስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን ብሎ ይላል። ስለዚህ በስጋችሁ እግዚአብሔርን አክብሩ፣ የእግዚአብሔር ማደሪያ ናችሁ። በጣም የሚገርም ነገር ነው። ቤተ ክርስቲያንም እንደዚህ ብሏታል፣ ታስታውሳላችሁ። ቤተ ክርስቲያን ማን እንደሆነ ሲናገር አንደኛ ጢሞቴዎስ 3 ላይ የሕያው እግዚአብሔር ቤተ ክርስቲያን ሕያው እግዚአብሔር የሚያድርባት ቅዱስ ቤት ናት፣ እናንተ መንፈስ ቅዱስ በውስጣችሁ የሚያድር ሰዎች ናችሁ ብሎ ተናግሯል። ሁለተኛ ነገር ላነሳ የምፈልገው አምላካዊ ባህሪያት አሉት። ይሄ ኢንተርቼንጀቢሊቲ ብቻ ሳይሆን መንፈስ ቅዱስ የአምላክ ባህሪ አለው። ከዚህ የተነሳ ነው አምላክ ነው የምንለው። ለምሳሌ አንዱ የአምላክ ባህሪ ሁሉን ነገር ማወቅ ነው። በነገረ መለኮት አመሮ ሁሉ ይባላል ኦምኒሸንት ይባላል እግዚአብሔር ኦምኒሸንት ነው ሁሉን ያውቃል አመሮ ሁሉ የግዕዝ ቃል ነው አመረ ያወቀ ነው ሁሉን የሚያውቅ ነው እግዚአብሔር ይሄ የእግዚአብሔር ባህሪ ነው ሰው ሁሉን አያውቅ መለኮት ብቻ ነው ሁሉን የሚያውቀው ይሄ ባህሪ ለመንፈስ ቅዱስም ተሰጥቷል አንደኛ ቆሮንቶስ 2 ላይ ለምሳሌ ቁጥር 10 እና 11 ላይ እንደዚህ የሚል ቃል ታገኛላችሁ መንፈስም የእግዚአብሔርን ጥልቅ ነገር ስንኳ ሳይቀር ሁሉን ይመረምራልና ለኛ እግዚአብሔር በመንፈሱ በኩል ገለጠው በእርሱ ውስጥ ካለው ከሰው መንፈስ በቀር ለሰው ያለውን የሚያቀሰው ማን ነው እንዲሁም ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለውን ማንም አያውቅም ይላል በጣም ደስ የሚለኝ ቃል ነው ይሄ በጣም ተሻረክ ነው በቃ ከመንፈስ ቅዱስ ጋር በተሻረክ ይሻላል እግዚአብሔርን ለማወቅ ምክንያቱም ስለዋ ውስጡን የሚያቀው ይሄን ሁሉ ጊዜ በመሳሌ ሲጠቅስ አጠገብ ያለ ሰው ነው ማነሳው አሁን ለምሳሌ ማሙሻ አለ እዚህ አጠገብ አሁን ማሙሻ እንግዲህ መንፈስ ነፍስ ጋ ነው ይሄ ሰው እና በመንፈሱ ውስጥ ያለውን እኔ አላቅም በእውነት አሁን እዚህ ቁጭ ብሎ በፈገግታ ሲያየኝ እንዴት ደስ የሚል ልጅ ነው በእውነት እላለሁ ከዚህ በላይ አላቅም ግን ምን ይል እንደሆነ በመንፈሱ እኔ አላቅም ወንድም ንጉሴ ዛሬ ብታሳጥረው ሰው ደክሞታል ይል እንደሆነ እኔ አላቅም አትልም አውቃለሁ ግን አላቅም ከመንፈስ ጋር የሆነ ሽርክና ካለኝ ብቻ ነው ማቀው በእግዚአብሔር ውስጥ ያለውን ማንንም አያውቅም ከመንፈሱ በቀር እንግዲያው እግዚአብሔር ውስጥ ያለውን ሁሉ አሟጦ የሚያውቅ ከሆነ መንፈስ ቅዱስ አምላክ ነው ያለምንም ጥያቄ ሁሉን የሚመረምር ሁሉን የሚያውቅ ሆኖ ተከስቷልና እንግዲያው መለኮት ነው መንፈስ ቅዱስ ይሄ ብቻ አይደለም የሚገርማችሁ ዮሐንስ 16 ላይ ቅድም የተጠቀሰናቸው ክፍሎች ላይ ዮሐንስ 16 ቁጥር 13 ላይ መድኃኒታችን ስለ መንፈስ ቅዱስ በተናገረው ውስጥ አንዱ የተናገረው ነገር ይሄ ነው 16 13 ይቅርታ እንደዚህ ይላል የምነግራችሁ ገና ብዙ አለ ነገር ግን አሁን ልትሸከሙት አትችሉም ካለ በኋላ ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል በጣም ደስ ይላል ወደ እውነት ሁሉ ይመራችኋል ምን ማለት ነው የእውነት ጥቅልል የእውቀት ጥቅልል ሁሉ በእጁ ነው እናንተን የሚመራችሁ ወደ እውነት ሁሉ ነው ወደ እውነት ከፊል አይደለም ወደ እውነት ሲሶ አይደለም እውነት የተባለ ነገር ሁሉ በመንፈስ ቅዱስ የታወቀ ነው ወደ እውነት ሁሉ ይመራችኋል ብሎ ይሄንን ስለ መንፈስ ቅዱስ ሲናገር እናያለን ይሄ የእግዚአብሔር ባህሪ ነው ምንድነው እሱ አሁን ያለው አመሮ ሁሉ ነው ያለው አዎ ሁሉን ማወቅ የእግዚአብሔር ባህሪ ነው የመንፈስ ቅዱስ ባህሪ ነው ሁለተኛ ነገር ከባህሪ አንጻር ስናይ እግዚአብሔር አመሮ ሁሉ ብቻ ሳይሆን ካሃሌ ሁሉ ነው ካሃሌ ሁሉ አሁንም የግዕዝ ቃል ሁሉን ቻይ ማለት ኦምኒፖተንት ማለት ሁሉን የሚችል አምላክ ካሃሌ ሁሉ አምላክ ክህሎት እንሌለኛ ችሎታን ነው የሚያሳየው ካሃሌ ሁሉ አምላክ ነው እሱ እግዚአብሔር ሁሉን ይችላል ብለን እናምናለን ልክ እንደዚያው ስለ መንፈስ ቅዱስ ይሄ ተነግሯል ሉቃስ 1:35 ላይ ለማርያም ለጌታችን እናት በተነገረው ላይ ይሄንን የችሎታ ነገር ሲያነሳታ ያላችሁ በጣም ነው ደስ የሚለኝ ይሄንን ሳስብ ብዙዎቻችሁ ሰብካችሁበትም ሊሆን ይችላል እዚያ ሉቃስ ምዕራፍ 1 ላይ ቁጥር 35 በጣም ከባድ ሁኔታ ውስጥ ነበረች ማርያም ተወልጃለች ተባለች በድንግልና ይሄ ከባድ ነገር ነው ማንንም የሚችለው ጉዳይ አይደለም ወንድ አላቅም እንዴት ነው ይሄ የሚሆነው ብላ ጠይቃለች እውነተኛ ጥያቄ እንዴት ይሆናል መልአኩ መልሶ እንዲህ አላት መንፈስ ቅዱስ እግዚአብሔር ይባርክ ለያንዳንዱ እንዴት መልስ ያለው መንፈስ ቅዱስ እንዴት ይሆናል መንፈስ ቅዱስ ምን ያረጋል መንፈስ ቅዱስ በአንቺ ላይ ይመጣል ሚቀጥለውን ሀረግ ልብ በሉ የልዑልም ኃይል ይጸልልሻል ስለዚህ ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል ሁለት ቃላት ነው የሚናገረው መንፈስ ቅዱስ ባንቺ ላይ ይመጣል የልዑል ኃይል ይጸልልሻል ልዑል እግዚአብሔር ነው እንግዲያው ኢንተርቼንጀብሊ እዚህ መንፈስ ቅዱስ ያለውን ስራ የሚሰራውን አምላክ እዚህ ደግሞ የልዑል ኃይል ብሎታል እንግዲያው ይሄ መንፈስ ቅዱስ የሚያስችል መንፈስ ነው ማንንም ሊሰራ የማይችለውን ነገር ነው የሚሰራው ድንግል እንድትወልድ ያረገ በሷ ላይ የመጣ የጸለላት የከለላት ይሄ መንፈስ ነው። ይሄ ካለ ሁሉ መንፈስ ነው መንፈስ ቅዱስ። ሮሜ 15 ላይ እንደዚሁ በሌላ ስራ ላይ ይኸው መንፈስ ችሎታውን ሐዋርያ ጳውሎስ ይገልጻል። 15:19 ላይ ነው መሰለኝ። አዎ 15:19 ላይ ምንድነው የሚለው? በክርስቶስ በቃልና በስራ በመልክትና በድንቅ ነገር ኃይል በመንፈስ ቅዱስም ኃይል በእኔ አድርጎ ከሰራው በቀር ምንም ልናገር አልደፍርም ይላል። እግዚአብሔር ተመሰገነ ይሁን። ክርስቶስ እንደሚጠቅሰው ግን መንፈስ ቅዱስን ደግሞ ይጠቅሳል። ይሄ የክርስቶስ ስራ በመንፈስ ቅዱስ እንግዲያው የሰራተኛ አምላክ ወዲያውም ደግሞ የስላሴ አካል እንደሆነ ጨምሮ ይናገራል። ሌላ መለኮታዊ ባህሪ እስካሁን ሁለትን ያየ ነው። አመሮ ሁሉ ነው፣ ካሌ ሁሉ ነው፣ ደግሞ ዘላለማዊ ነው። እግዚአብሔር ይባረክ። ይሄ ለእግዚአብሔር የተሰጠ ማዕረግ ነው። ታውቁታላችሁ፣ ቅድም አልነበረች ምህረት ስታዘምረን መንፈስ ቅዱስ አንተ እግዚአብሔር ነህ ዘላለማዊ ነህ ስትል እንዲች ልጅ እኔ የጻፍኩትን ነው እንዲህ የምታስዘምር ጥሩ ነገር በጣም ዘላለማዊ አምላክ ነው። መንፈስ ቅዱስ የዘላለም መንፈስ ነው። ይሄንን የት ነው የምናገኝ? ዕብራውያን 9:14 ላይ ታገኙታላችሁ። ይሄ መንፈስ ወቅታዊ ጊዜያዊ አይደለም፣ ወይም ለተወሰነ ጊዜ ሰርቶ ዞር የሚል አይደለም። እግዚአብሔር የተባረከ ይሁን። አንዳንድ ሰዎች እንደሱ ያስባሉ። ሲሰራ ነበረ ያን ዘመን፣ ያኔ ያስፈልግ ነበር በእውነት ይሄ መንፈስ። እነዛ ግራ የተጋቡ ደቀ መዛሙርት ምን ያርጉት? ይሰራ ነበረ፣ ሙት ያስነሳ ነበረ፣ ሽባ ያዘልል ነበረ። አሁን እንኳን ዝም ብንል ነው የሚሻለው። አንልም፣ ዝም አንልም። ዘላለማዊ መንፈስ ነው። ይኸው 9:14 ላይ እንደሱ ይላል። ስጋን ለማንጻት እነዚህ የጊደር አመድና የፍየል ደም የሚያነጹ ከሆኑ ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ሕያውን እግዚአብሔር ልታመልኩ ከሞተ ስራ ሕሊናችሁን ያነጻ ይሆን? በዘላለም መንፈስ። ስለ መንፈስ ቅዱስ ነው የሚናገረው። ዘላለም መንፈስ፣ የዘላለም መንፈስ ነው ይሄ መንፈስ። የሚገርመው ልክ እንደዚሁ ነው። ምዕራፍ አንድ ላይ ቁጥር 10:12 ዕብራውያን ላይ ዘላለማዊነትን የሚያነሳ ቃል አለ። ጌታ ሆይ አንተ ከጥንት ምድርን መሰረትክ፣ ሰዎች ሰማዮችም የእጆች ስራ ናቸው። እነሱ ይጠፋሉ፣ አንተ ግን ጸንተ ትኖራለ ስለሚል ለኢየሱስ ክርስቶስ አስክራይብ የተደረገ ዘላለማዊነት ነው። አቤቱ አንተ ለዘላለም ትኖር ነ ሁሉ ይጠፋል፣ አንተ ግን ጸንተ ትኖራለ። ዘ ሴም ወርድ ለመንፈስ ቅዱስ ተጠቀሰ። የዘላለም መንፈስ ተብሎ ተጠራ። እግዚአብሔር የተመሰገነ ይሁን። ሌላ ነገር ልጨምር ፈልጋለሁ። በፍጥረት ስራ ውስጥና በመግቦትም ውስጥ መንፈስ ቅዱስ መለኮታዊነቱ ታይቷል። በፍጥረት ስራ እግዚአብሔር በፈጣሪነቱ፣ በመግቦቱ በፕሮቪደንስ፣ በሁለቱም ውስጥ መንፈስ ቅዱስ አለ። እግዚአብሔር የተባረከ ይሁን። ቅድማ ሙሻ በጸሎቱ ላይ ይሁን አንስቶት ነበረ። እግዚአብሔር ሰማይና ምድርን ሲፈጥር እዚያ ዘፍጥረት አንድ ላይ የምታየው ትልቅ ነገር አለ። ምድርም ባዶ ነበረች፣ ጨለማም በጥልቁ ላይ ነበር። የእግዚአብሔርም መንፈስ በውሃ ላይ ሰፎ ነበር። በአዲሱ መደበኛ ትርጉም ረቦ ነበረ፣ ይረብብ ነበረ ይላል። ምን ሊሰራ የሚለውን ጥያቄ የነገረ መለኮት አዋቂዎች የሚናገሩት ይሄ መንፈስ ቅዱስ ምን ሊሰራ ባዶ የነበረች ምድርን ባዶ ከንቱ የነበረች ምድርን ሼፕለስ የነበረች ምድርን ወደ ቅርጽ ሊያመጣ መልክ ሊሰጣት። ጌታ የተባረከ ይሁን። ሰማያት በመንፈሱ ውበትን አገኙ። ስለዚህ መንፈስ ቅዱስ የውበት መንፈስ ነው። እናንተ እህቶች በደንብ አዳምጡ። በእውነት እናንተ እግዚአብሔር ሲፈጥራችሁ ስለ ውበት በጣም ተጨናቂዎች አድርጎ ሰርቷችኋል እና ውቦችም አድርጎ ስሙ ይቀደስ። እና መስታወቱ ላይ ብቻ ነው የጠቤ እሱ ጋር ነው። መስታወቱ ላይ የምትቆዩበት ሰዓት ነው ትንሽ ከባድ የሚያደርገው። ከባለቤት ጋር የምጣላው በሱ ነው። አረ መስታወቱ ልስበረው እንዴ? ምን ይሻላል? አብረን መውጣት አለብን እኮ ሰዓት ደረሰ። ውበት ሰማያትን ያስዋበ መንፈስ እግዚአብሔር የተባረከ ይሁን። መንፈስ ቅዱስ የውበት መንፈስ ባዶ የነበረች ቅርጽ አልባ የነበረች ሼፕለስ የነበረች ባንዳን ትርጉሞች ላይ ውበት የሰጠ መንፈስ ነው ፍጥረት ስራ ውስጥ አለ ግን መፍጠር ብቻ ሳይሆን ማቆየትም የሱ ስራ ነው መግቦት ምን ነው እሱ ነው ለምን በመዝሙር 104 ላይ መንፈስህን ትልካለ ይፈጠራሉ የምድርንም ፊት ታድሳለ የሚል ቃል አለ ሁሉ ይሞታሉ ነፍሳቸውን ታወጣለ ወደ አፈር ይመለሳል መንፈስህን ትልካለ ይፈጠራሉ የምድርንም ፊት ታድሳለ ይላል መስከረም ላይ ይሄ ጥቅስ ሁሉ ጊዜ ይመጣብኛል የሞተ በሚመስል በጭቃ በተጨማለቀ ዓለም ውስጥ የሚፈካ አደይ አበባ ሳይ መንፈስህን ትልካለ ይፈጠራሉ የምድርንም ፊት ታድሳለ ይላል አዳሽ መንፈስ ነው ፈጣሪ መንፈስ ነው መጋቢ መንፈስ ነው በመንፈሱ ሰማያት ጸኑ ይላል እግዚአብሔር ይመስገን ጸኑ ስለዚህ በፍጥረት ስራ ውስጥ ያለውን ተግባር ተመልክተን አምላክ ነው እንላለን መለኮትነቱን ያሳያል በስራዎቹ ሁሉ እንደዚሁ የመለኮትነቱ ኃይል ተገልጧል በእውነት በጣም ብዙ ስራ ነው የሚሰራው ለምሳሌ አዲስ ልደት የተገኘው በመንፈስ ቅዱስ ነው አይደል regeneration እንደገና የተወለድንኛ በመንፈስ ካልተወለድክ በቀር ባለው በጌታችን ኢየሱስ አዋጅ ነው እንግዲያው አዲስ ልደት የሰጠን እሱ ነው እግዚአብሔር ይባረክ በቲቶ ምዕራፍ 3:5 ላይ በዮሐንስ 3 ላይ ታገኙታላችሁ ትንሣኤ ሙታን የተቻለው በመንፈስ ቅዱስ ነው እግዚአብሔር ይባረክ የሚገርም ነው ክርስቶስ ኢየሱስን ከሙታን ያስነሳው መንፈስ በሉ እስቲ አዎ ለካ በመንፈስ ነው የተነሳው ክርስቶስ መንፈስ ነው ለካ ኢየሱስ ክርስቶስን ከሙታን ያስነሳው መንፈስ ለሚሞተው ሰውነታችን ምን ይሰጣዋል? ህይወትን ይሰጣዋል። እንግዲያው ይሄ የትንሣኤ መንፈስ ነው መውለድ ብቻ ሳይሆን ከሞት ማስነሳት የሚችል መንፈስ ነው። መለኮት ካልሆነ ምን ሊሆን ነው ታዲያ? እንደዚህ አይነት ስራ የሚሰራ ምን ሊሆን ነው መለኮት ካልሆነ? መንፈስ ቅዱስ እነዚህን ስራዎች ሰራ። መንፈስ ቅዱስ የእግዚአብሔር ቃል እንዲጻፍ አደረገ እንደምታውቁት 2 ጢሞቴዎስ 3:16 ስለስራዎቹ ሌላ ቀን መነሳቱ አይቀርም የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ተብሎ እንደተጻፈው 2ኛ ጴጥሮስ ላይ በጣም የገረመኝ ጥቅስ ላንብብላችሁ እዚያ 2ኛ ጴጥሮስ 1:21 ላይ ስለዚህ ከቅዱሳት መጽሐፍ ጋር በተያያዘ በጣም የሚገርም ነገር ይናገራል ጴጥሮስ ይሄን እንደኛ ስለስላሴ ለማስረዳት አስቦ ላይሆን ይችላል ግን በጣም የሚገርም ነው ሪቪሊንግ ነው ብዬ እኔ አስባለሁ 2:21 ላይ ቁጥር 20 ሊጀምር ይሄን በመጀመሪያ ወቁ በመጽሐፍ ያለውን ትንቢት ሁሉ ማንንም ለገዛ ራሱ ሊተረጉም አልተፈቀደም ሰው ማኒፕሌት የሚያረጋው አይደለም ነው መጽሐፍ ቅዱስ ማንንም ለገዛ ራሱ እንደፈለገው ሊተረጉም አልተፈቀደም ትንቢት ከቶ በሰው ፈቃድ አልመጣምና ሰው ዜሮ ሰው አውት ከቶ በሰው ፈቃድ አልመጣምና ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ በሰው አይደለም ካለ እንግዲያው ከሰው የተለየ ነገር መሆን አለበት መልአክ አይደለም መንፈስ ቅዱስ መለኮት ነው እግዚአብሔር የተባረከ ይሁን እንግዲያው አምላክ ነው እሱ አምላክ ነው በስራዎቹ በጣም መለኮትነቱ የተገለጠ ነው ይሄ መንፈስ ከስላሴ ጋር እኩል እንደሆነ የሚያሳዩ ደግሞ ብዙ ጥቅሶች መጽሐፍ ቅዱስ ውስጥ አሉ። ሁሉን አሁን ያወጣን ማንበብ ጊዜ ስለሚፈጅብን እንዲሁ ትንሽ ልጠቅስላችሁ ፈልጋለሁ። ለምሳሌ ማቴዎስ 28 ቁጥር 19 የታወቀ ነው። በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ስለሚል። እዚያ ላይ እንዲያውም አንድ ሴሲል ኮስን የሚባል ሰው ምን ይላል ይሄ የጥምቀት ቀመር ብቻ ነው ያረግነው አንድ የሆነ አስማታዊ ቀመር ነው ያረግነው ባቦል በመንፈስ ቅዱስ አጠምቃለሁ እንላለን ከዚያ በላይ ነው ይላል እሱ የገባው ነው የሚናገር ምን ይላል ወደ አብ ኢንቱ ስለሚል ወደ አብ ማንነት ወደ ወልድ ማንነት ወደ መንፈስ ቅዱስ ማንነት አጠምቃለሁ ለካ ጥምቀት ወደ ስላሴ ማንነት መግባት ነው እንጂ እንደ ቀመር እንደ ስም እንደ አስማት የምንደግመው ድጋም አይደለም እግዚአብሔር ከድጋም ያድነን የሃይማኖት አንዱ ከባድ አደጋ ድጋም ነው በቃ ስንደጋግመው አስማት ይሆናል የሆነ በተን ታች እንደምናረግ ይሆናል እንደሱ አይደለም ወደ አብ ግባ ወደ ወልድ ግባ ወደ መንፈስ ቅዱስ ግባ ይግባ ይሄ ማንነት የሚል ነገር እንደሆነ እናስባለን። በአንደኛ ቆሮንቶስ 12 ላይ በሌሎችም ቦታዎች ላይ እነዚህ ምርቃቶች ሁሉ እነዚህ ባርኮቶቹ ቤነዲክሽን የሚባሉ ቡራኬዎቹ በሙሉ አይታችሁ እንደሆነ በእግዚአብሔር አብ በእግዚአብሔር ወልድ በእግዚአብሔር መንፈስ ቅዱስ ይያለ ጳውሎስ ሲባርክ ነው የምታዩት። ሲደመድም ደብዳቤዎቹን ወይም ሲጀምር ይሄንን ቡራኬ ይሰጣል። እንዴት ነው የሚያሰልፋቸው አንድ ላይ? መለኮትና ሰው ቀላቅሎ ነው? መለኮትና የሆነ ኃይል ቀላቅሎ ነው? አይደለም። መለኮት ነው ሁሉም፣ አብም ወልድም መንፈስ ቅዱስም። እነዚህን ነገሮች ስንመለከት መንፈስ ቅዱስ መለኮት ነው፣ ስሙ ይባረክ። አንዳንዶች ይፈራሉ አሁን መንፈስ ቅዱስን ለመባረክ። መለኮት ከሆነ የስላሴ አንድ አካል ከሆነ እንደምን አድርገን ነው ማናመሰግን? መለኮት ነው። ሁለተኛ ነገር ላንሳ። ሁለተኛ ነገር ማነሳው መንፈስ ቅዱስ መለኮት ብቻ አይደለም። መንፈስ ቅዱስ ደግሞ ቅድም እንዳልኳችሁ ሰብነት ወይም ፐርሰናሊቲ አለው። መንፈስ ቅዱስ አካላዊ ነው። ይሄ አካልነት የሚለውን ሐሳብ ትንሽ ልተርጉም። በጣም አሳሳች ቃል ነው። እኛ የምናውቀው አካል አምስት ጣት ያለው እጅ፣ ሁለት አይኖች ያሉት ፊት ነው የምናውቀው፣ ሁለት ቀዳዳዎች ያሉት አፍንጫ ነው የምናውቀው። አካል ሲባል ይሄ ነው፣ ቦዲ ነው የሚታየን። ግን ይሄ ቦዲ ማለት አይደለም። በግዕዝ አባቶቻችን አካል ያሉት ፐርሰን ለማለት ነው። በእንግሊዝኛ አብዛኞቻችሁ ስለሚገባችሁ ነው ፐርሰን የምለው። ሰብነት ያለው አንድ ወንድማችን የሰውን አይነት ማለት ነው። እኔ የቸገረኝ በጣም ይሄ ፐርሰናሊቲ ምንድን ነው እያልኩ ስጨነቅ አንድ ጊዜ እኔ ባይ ነው አልኩኝ። ወደ ሌላ እንዳይሄድብኝ ትርጉሙ እየተጠነቀቅኩኝ እኔ ሊል የሚችል ነው። ኢትስ አ ፕሮናውን ተውላጠ ስም ነው። እኔ አንተ ልለው የምችል፣ አንተ መንፈስ ቅዱስ ሆይ ልለው የምችል ፐርሰናሊቲ ያለው ነው። እሱ መንፈስ ቅዱስ ወደ እናንተ ይመጣል። እንግዲያው አካል የሚለው ይሄንን ስጋዊ ደምና አጥንትን የሚወክል ሳይሆን አካል የምንለው ይሄን አስተሳሰብ፣ ይሄን አሁን ያልኩትን ፐርሰናሊቲ እሱን የሚወክል ቃል ነው። እንግዲያው አካል ስንል ደምና ስጋ እንዳይታያችሁ ይሄንን ለመከላከል ብዬ ነው እነዚህ የምናገረው። ይሄ አካልነት ወይም ሰብነት፣ ይሄ እኔ ባይነት ወይም እርሱ ተባይነት፣ ይሄ አካልነት በምንድን ነው የተገለጠው? እንዴት እናውቀዋለን? በግሪክ የሚያጠኑ ሰዎች በአዲስ ኪዳን ውስጥ መንፈስ ቅዱስ የተገለጠበትን ጾታ እና የተገለጠበትን ቁጥር የተገለጠበትን ተውላጠ ስም ሲያጠኑ ተባዕት ጾታ ተውላጠ ስም ነው። በግሪክ ኑማ ይሄ መንፈስ የሚለው በግሪክ ኒውተ ጀንደር ወይም በአማርኛ የወል ጾታ እንለዋለን፣ የማይለይ ጾታ። ለምሳሌ አሁን ፈረንጆች ምን ይላሉ? ሰውን እሱ ይላሉ፣ ሂ ይላሉ። እቃን ኢት ይላሉ አደለ? ኢት የሚለው ጀንደር እሱ ጾታ ወንድም ሴትም አደለም፣ ዝም ብሎ ኢት ነው። ድመቲቱን ኢት ነው የምትሏት። ግልጽ ነው የንግግር። በአማርኛ እንደሱ አንለይም። በአማርኛ ኢት የሚባል ነገር የለም። እስቲ ኢትን ተርጉምልኝ። የለም፣ በአማርኛ የለም፣ በእውነት የለም። ኢት ምንድን ነው? የለም። እሱና እሷ ነው ያለው በአማርኛ። በቃ ግሱ ያስገድዳችኋል። ፀሐይ ወጣች ስትሉ ቢያንስ አነሳ ያረጋችኋት ሴት አረጋችኋት፣ እሷ ናት፣ እሷ ናት። ድንጋዩ ተጎልቶ ስትሉ እሱ ነው እንጂ ኢት የሚባል የለም። በግሱ እየተመራን ነው ስሙን የምንመለከተው። እንደዚያ የግሪክ ሰዋሰው ግን ኒውተር ጀንደር አለው፣ ለብቻ አለው። ግን ስለ መንፈስ ቅዱስ የሚያነሳው እሱ እያለ ነው። የሚገርማቸው ተውላጠ ስሙ እሱ ነው። ስለዚህ እንግዲያው ሰብነት ሰጠው፣ ፐርሰንነት ሰጥቶታል ማለት ነው። ይህንን በግሪክ የሚያጠኑ ሰዎች ይህን በዝርዝር ነው የሚነግሩ። ዮሐንስ 16 ላይ ለምሳሌ ቁጥር 13 እስከ 14 እርሱ የእውነት መንፈስ በመጣ ጊዜ ብሎ በተባዕት ጾታ በተባዕት ጾታ ተባዕት ወንዴ ጾታ ማለት ነው። በተባዕት ጾታ በሶስተኛ መደብ ተውላጠ ስም ነው የሚናገረው ያለ። እንግዲያው ይሄ ሰብነት ያለው ነው እንጂ ዝም ብሎ የሆነ ፓወር አይደለም፣ የሆነ ንፋስ አይደለም። መንፈስ ቅዱስ አንተ የሚባል ነው፣ አንተ የሚባል እሱ የሚባል እንደሆነ እናያለን። አካላዊ ማንነት ላለው የሚሰጥ ቃል በሙሉ ለእሱ ተሰጥቶታል። ራሱ ጳራክሊጦስ ሚለው ጳራክሊጦስ ሚለው ቃል ራሱ ደጋግመን ያነሳ ነው ቃል ጳራክሊጦስ አማካሪ ማለት ነው ጠበቃም ማለት ነው በጎን ሆኖ የሚሄድ ማለት ነው ፓራክሌዮ ሚለው ፓራን ለምታውቁት አጠገብ ማለት ነው አብሮ የሚሆን አብሮ የሚጓዝ በድሮ ጊዜ ወደ ትምህርት ቤት ልጆቻቸው ሲልኩ ሹማምንቱ ባለጠጎቹ ባላባቶቹ ሲልኩ ልጅ ነጠላውን አይሄድም መንገድ ላይ የሚያስደነግጠው ነገር ሊኖር ስለሚችል ፓራክሌዮ አብሮ ይኖራል ከሱ ጋር ጳራክሊጦስ አብሮት የሚሆን ይላክለታል ተከላካይ ሆነ የሚያደርሰው ትምርት ቤት የሚመልሰው ግልጽ ነው የነገር ምናልባት የሚያስጠናው አሁን ቱተር ሌለ የምትፈልጉ የወንድ ቱተር የሴት ቱተር በየግድግዳው ላይ ለጥፋለን ቱቶሪያል ስራ የሚሰራ የሚያስተምር የሚጠብቅ ፓራክሌዮ ጳራክሊጦስ አለ ይሄ በምንም አይነት የሚበን ነፋስ ሊሆን አይችልም ፐርሰን ነው ይሄ ሰብነት ያለው ነው የሚያማክር ጠበቃም የሚቆም የሚያስተምር ጓደኛም የሚሆን የሚረዳ ዝም ብሎ የሚፈስ የሆነ ኃይል አይደለም ማንነት ያለው ነው የሚገርመው ዛሬ ደግሞ ይገርመኝ አንድ ነገር ጳራክሊጦስ የሚለው ቃል ለጌታችን ተሰጥቷል አስባችሁ ታጣቁ ይሆናል በአንደኛ ዮሐንስ ላይ ምዕራፍ 2 ላይ ኃጢአት እንዳትሰሩ ኃጢአት ብንሰራ ግን ከአብ ዘንድ ጳራክሊጦስ አለን ይላል ስለ ኢየሱስ ነው የሚናገረው ጠበቃ አለን የተጠቀመው ተመሳሳይ ቃል እንግዲያው ኢየሱስ ፐርሰን ከሆነ በጥብቅና የቆመለኛ መንፈስ ቅዱስም ፐርሰን ነው ማንነት ሰብነት ያለው ፐርሰን እንደሆነ በጣም ግልጥ ነው ጌታችን ኢየሱስ ክርስቶስ የተናገረው ስለ ጳራክሊጦስ በጣም ያሳውቃል አካልነቱን እኔ ብሄድ ይሻላችኋል እኔ እሄዳለሁ ሌላ አጽናኝ ይመጣል አለ ይቺ ሌላ አጽናኝ የምትለው ሀረግ ሌላ አጽናኝ ልክ እንደኔ ሆነ ማለት ነው ልክ እዛ ጋር ደርሰን አይ ሌላ አጽናኝ ያለው በቃ እንደሱ ሰብነት የሌለው የሆነ ንፋስ ነው ልንል አንችልም another paraclete ልክ እንደኔ እኔን ወክሎ ስለሚል እንግዲያው ሰብነት አለው ኢየሱስን አንተ ብለን እንደምንለው አንተ ልንለው ምንችል መንፈስ እንደሆነ በጣም ያስረዳል ሌላ አንድ ልጨምርላችሁ ጌታ ከተናገረው እርሱ ለኔ ካለኝ ወስዶ ይነግራችኋል ያከብረኛል አለ ኦ ያከብረኛል የማክበር ስራ ይሰራል መንፈስ ቅዱስ ይሄ ያከብረኛል የሚለው በተመሳሳይ ወልድ ለአብ ያለውን ያሳያል አባት ሆይ በእምድር የሰጠኸኝን ስራ ፈጽሜ አከበርሁ ያለው ሰብነቱን ፐርሰን መሆኑን ግልጥ አርጎ ነው ለኢየሱስ ያከብረኛል የሚለው ቃል ከሰራ እንደ ፐርሰን ለመንፈስ ቅዱስ ማይሰራበት ምክንያት የለም እሱም ያከብረዋል አክባሪው ፐርሰን ነው መንፈስ ቅዱስ ነው ማለት ነው እንግዲህ ሌሎችም ጥቅሶች ሊኖሩ ይችላሉ ምናልባት ትንሽ ልሰብስበው ከመጠን በላይ እንዳይሄድብን ከሌሎቹ የስላሴ አካላት ጋራ አብሮ መጠቀሱ ቅድም እንዳልኩት የታወቀ ነገር ነው ሌላው ደግሞ ያካልነት መለዮችም አሉት በተለምዶ ያካልነት መለዮች የፐርሰናሊቲ መመዘኛዎች 3 ናቸው እንደምታውቁት አንዱ ዕውቀት ነው ያውቃል ወይ ካወቀ ፐርሰን ነው ሁለተኛ ፈቃድ አለ ወይ እንቢ እሺ ሊል ይችላል ወይ ፐርሰን ነው እንደሱ ከሆነ ሶስተኛ ስሜት አለ ወይ ቀፈፈኝ ሊል ይችላል ወይ ደስ አላለኝም ደስ ብሎኛል ሊል ይችላል ወይ መንፈስ ቅዱስ ይችላል እነዚህ 3ቱንም የገለጠ ስለሆነ አካላዊ ማንነት አለው መንፈስ ቅዱስ የቴት ቦታ ገልጧል እናንተ ቀስ ብላችሁ ልታዩት ትችላላችሁ ለምሳሌ ዕውቀቱን የገለጠው ቅድም ዮሐንስ 14 ላይ እንዳልኩት እሱ ሁሉን ያስተምራችኋል አዋቂ ነው እሱ የሰው መንፈስ ሁሉ ይመረምራል በእግዚአብሔር ውስጥ ያለውን ሁሉ ያውቃል የዕውቀት ጉዳይ ነው እንግዲያው ፐርሰን ነው መንፈስ ቅዱስ ፈቃድ አለው ወይ አዎ በጣም አለው እንጂ አንደኛ ቆሮንቶስ 2:4 ላይ ይሄን ትመለከታላችሁ። ፈቃድ ያለው አምላክ እንደሆነ አንዳንድ ጊዜኛ ይፈልግነው ልናደርግ ምን ፈልገው በመንፈስ ቅዱስን እንደቃስ ለምናስበው ኪስ ውስጥ ለማስገባት ምን ሻ ነው የሚመስለው። በጣም አፍራለሁ አንዳንድ ቦታ ትምብት የሚናገሩ ሰዎች እስቲ ለተንበይልህ እንዴ አራ እንት ደረት ኪስ ውስጥ ነው እንዴ ትምብት ያለው መጅረጥ አርጎ የሚያወጣው ረብጣ ነው እንዴ ይሄ ትምብት የሚባል ነገር በእግዚአብሔር ፈቃድ የሚሰጥ አይደለም እንዴ? ፈቃድ ያለው አምላክ ነው እንጂ ለየፈላጎቶቻችን እምናልባው ጥገት አይደለም። መንፈስ ቅዱስ ባለ ፈቃድ አምላክ አይሆንም ሊል ይችላል። ከለከለ መንፈሱ ይሌለ እንዴ? እንዳልሄድ ከለከለ እንድንሄድ ፈቀደልን መንፈሱ? መንፈሱ ባለ ፈቃድ አምላክ ነው። እንግዲህ ፐርሰናሊቲ አለው ማለት ነው እንጂ ዝም ብሎ የሆነ ኢንፍሉዌንስ አይደለም። መንፈስ ቅዱስ የስሜት አለው። መንፈስ ቅዱስ በጣም ግልጥ ነገር ነው። በኤፌሶን 4 ላይ ለቤዛ ቀን የታተማችሁበትን የእግዚአብሔርን ቅዱስ መንፈስ ምን እንዳታረጉ አታሳዝኑ የሚለው ሊያዝን የሚችል መንፈስ እንደሆነ ያሳያል። መንፈሱን አስመረሩት ይላል። ይሄ ዝም ብሎ ነፋስ ዝም ብሎ ኢንፍሉዌንስ አይደለም። ፐርሰን ወይም አካልነት ያለው ነው። ከተመረረ ከተደሰተ ይሄ የስሜት መግለጫ የሱን አካልነት በጣም አድርጎ ያስረዳል። ለምሳሌ መንፈስ ቅዱስን ታታልሉ ዘንድ እንዴት ፈቀዳችሁ የሚለው ሊታለል ሰዎች ሊያታልሉት የሚቃጡት ሊሆን ይችላል። አትስደቡት ሊሰደብ የሚችል እንግዲያው ስሜት ያለው መሆኑ በጣም ግልጥ ነው። ምንም ጥያቄ የለውም። ፈቃድም ስሜትም እውቀትም አለው። ስለዚህ ፐርሰን ነው መንፈስ ቅዱስ። እሺ አሁን ይሄን ሁሉ ካልኩ በኋላ መጨረሻ ላይ ልመጣ ነው። መጨረሻው ምንድነው የተባለ እንደሆነ ታዲያ እነዚህን ነገሮች መመልከታችን ምን አስከትሎታለው? ምንድነው ኢምፕሊኬሽኑ? የመንፈስ ቅዱስን ጉዳይ ወይ ማንነቱን ማጥናት ምን ጉዳይ አለው ከኛ ጋራ ባናውቀውስ? ያሁን እንደው ምሽታችንን አባከንክብን ወንድም ንጉስ። ያሁን ይሄን የነገረ መልኮት እዚያ ማዶ ብትሰጥ ቴዎሎጂ ስኩል ይሻለ ነበር። በእውነት እኛን ጨቀጨከን ትሉኝ እንደው እንደማትሉ በጣም አርግ ያረጋግጣለሁ። ይሁን እንጂ እንደዚህ እንዳንል የሚያረጉን አንድ አራት ምክንያቶች ልጥቀስ። አንደኛው ይሄ አካል የሆነ መንፈስ ቅዱስ ፐርሰን የሆነ መንፈስ ቅዱስ ፐርሰን ከሆነ ከኛ ጋራ ግንኙነት ያደርጋል። ኢምፕሊኬሽኑ ትልቅ ነው። በምን ሂሳብ ነው ከአምላክ ጋር የምትገናኙት? በመንፈሱ አማካይነት ካልሆነ። ግንኙነት እንድንፈጥር ነው። ይሄ ግንኙነት እንዲዳብር ነው የምንማረው። ለካ አንተ እንደዚህ አይነት አምላክ ነህ መንፈስ ቅዱስ፣ ላሳዝንህ አልፈልግም። ለካ እንደዚህ ብርቱ ነህ አንተ፣ ናልኝ እባክህ እንድንለው ከእርሱ ጋር ሕያው የሆነ ግንኙነት እንድንፈጥር። ሕያው አምላክ ስሙ ይቀደስ። እርሱ ሕያው ስለሆነ እኛን ሕያዋን ስለሚያረገን ፍዝዝ ስል ኦ መንፈስ ቅዱስ ባክና አንቃኝ፣ እኔ በቃ እንቅልፍ ወሰደኝ፣ ልተኛ ነው፣ ልሞት ነው፣ ሙት ነፍሴን ያነቃልኛል። ከሱ ጋር ግንኙነት አደርጋለሁ። ከአምላክ ጋር የሚያቆራኘኝ ሰንሰለት ነው መንፈስ ቅዱስ። ስለዚህ እሱን ማጥናት በጣም ያስፈልጋል። እሱን ማወቅ ያስፈልጋል። አለሱ እንዴት ሆናለሁ? ሁለተኛ እርሱ መለኮት ደግሞ ስለሆነ መለኮት ነውና የመለኮት ሙሉ ክብር ልንሰጠው ይገባል። አምልኮ ልንሰጠው ይገባል መንፈስ ቅዱስን። አንዳንድ ጊዜ ለአብ ስግደት እንደምንሰጥ ለወልድ ስግደት እንደምንሰጥ ልክ እዛ ጋር እናቆምና መንፈስ ቅዱስ እኔ የምልህ እሱ እኔ እንጃ እሱ ጉዳይ አስፈጻሚ አይደለም እንዴ ለሱ ማለቴ አራ አምላክ ነው። ስግደት ይገባዋል። መለኮት ነው። በጥንቃቄ የምኖርለት ነው። በፍርሃት የምኖርለት ነው። እንዳያዝንብኝ እምሻው ነው። ዋስትናዬ ነው። በኋላ በሚቀጥሉ ትምህርቶች ውስጥ ይሄ ይነሳል። መንፈስ ቅዱስ ከአብ ከወልድ ጋር የሚመለክ ነው። ሙሉ ክብሩን እንሰጠዋለን። እሱ ጌታን ሊያከብር ነው የሚወደው። ወልድን ሊያከብር ነው የሚመጣው። እኛ ግን እናከብረዋለን። እግዚአብሔር የተባረከ ይሁን። ሶስተኛው ነገር ከአብና ከወልድ ጋር የተስማማ ስራ ነው የሚሰራው እና ምንም በመካከላቸው ምንም ውጥረት የለም። ኖ ቴንሽን በዚህ በስላሴ አካላት መካከል እርስ በርስ መጓተት መጨናነቅ መጣላት የለም። እንዲያውም የነሱ አንድነት ለኛ እንዲሆን ተለምኗል አይደለም? እኔና አብ አንድ እንደሆንን እኔና አንተ አንድ እንደሆንን እነዚህን ምን አርጋቸው አንድ አድርጋቸው ስለተባለ ውጥረት የሌለበት ስላሴ ነው እናመልከው። በፍቅር የሚኖር ስላሴ ነው እናመልከው። እግዚአብሔር ይመስገን። ፍቅር ዘላለማዊት ናት ይሉና አንዳንድ ሰዎች እኛ ከመፈጠራችን በፊት ነበረች ፍቅር ይላሉ። የት ነበረች ፍቅር ሲባል ፍቅር የሚያስገድደው ከአንድ ሰው በላይ መሆን ነው። በስላሴ መሐከል ፍቅር ነበረች። ይዋደዳሉ አብ ወልድ መንፈስ ቅዱስ። እንግዲያው ፍቅር እዚያ ነበረ በዘላለም ግጻዊ መለኮት ወይም ደግሞ the god head ምን ለውስጥ ነበረ ፍቅር። ያ ፍቅር ነው ደግሞ ወደኛ የመጣው ብለው ይላሉ። ስለዚህ ውጥረት የሌለበት ስላሴ ውስጥ ያለ መንፈስ ቅዱስ ነው። ስራዎቹ ከአብና ከወልድ ጋር የተስማሙ ናቸው። እግዚአብሔር ይመስገን ይሁን። ስለዚህ በአንድ አይን እናየዋለን። አራተኛ ነገር ማነሳው መንፈስ ቅዱስን እናጠናበት ምክንያት የእግዚአብሔር ቅርበት የሚሰጠን እሱ ነው። የእግዚአብሔር ሀልዎት የሚከስት እሱ ነው። እግዚአብሔር ሩቅ አይደለም ነው የሚለው መንፈስ ቅዱስ። በመንፈሱ አማካይነት ሲጨነቁ እስራኤል ጦርነት ሲከባቸው የሚያረጉትን ሲያጡ በጣም ነው የሚገርመኝ። ሁልጊዜ ሳነበው ትንቢት ውስጥ ሲጨነቁ የሚያረጉትን ሲያጡ በታሪካቸው ውስጥ መንፈስ ቅዱስም በእንትና ልጅ ላይ መጣ እንዲህም አለ ካለ አለቀ፣ ጦርነቱ አለቀ። እናንተ አይደላችሁ የምትዋጉት እኔ ነኝ የምዋጋው ይላችኋል እግዚአብሔር። ተነሱና ግጠሟቸው ይላችኋል እግዚአብሔር። የሆነ አንድ ሰው ላይ እግዚአብሔር የተባረከ ይሁን። He is no respecter of persons. ምንም ማንም ሰው ሊሆን ይችላል። መንፈስ ቅዱስ ወረደበት የእንትና ልጅ እና እንደዚህ አለ። እግዚአብሔር የተባረከ ይሁን። እንግዲያው የቅርበታችን ዋስትና ነው ይሄ መንፈስ ቅዱስ እና በጣም ልናከብረው ይገባል። ቅርበቱ ደግሞ አስገራሚ ነው። እንዲያውም ጌታ ምናልባት ተሳስቼ ከሆነ ታርሙኛላችሁ፣ እኔ ብሄድ ይሻላችኋል ለምን አለ እያልኩኝ ጠይቃለሁ። ይሻላል እንዴ? በእርግጥ ነው ዝም ብሎ እንደው ሊያቆላጵሰው ፈልጎ ነው? እኔ ብሄድ ይሻላችኋል መንፈስ ቅዱስ እንዲመጣ ብሎ ይሻላል እንዴ አልኩኝ። ይሻል ምን ማለቱ ነው እንዴ? እሱ ይዳሰሳል፣ ይታያል፣ አብሮ ይበላል፣ ሳለቅ ሲያየኛል ባይኑ። እንዴት ነው የሚሻለው አሁን የሚመጣ መንፈስ? እኔ ማላየው መንፈስ እንዴት ይሻላል ይላል። በጣም የሚገርም ነው። በውስጣችሁ ይኖራል፣ አጠገባችሁ አለ፣ በውስጣችሁ ይኖራል። ዓለም አያየውም፣ እናንተ ግን ታውቁታላችሁ። እግዚአብሔር ይባረክ እና ይህን መንፈስ ማግኘት ስለዚህ መንፈስ ማወቅ እንዴት አያስፈልግም? መጠማቱስ እንዴት አያስፈልግም እላለሁ። እግዚአብሔር ይህንን ጥማት ይስጠን። አንድ የድሮ መዝሙር ነበረ። ዌልካም ዌልካም ሆሊ ጎስ ዊ ዌልካም ዩ ካም አንድ ፊል ዲስ ኔሽን ሆሊ ጎስ ዊ ዌልካም ዩ። እባክ መንፈስ ቅዱስ እንኳን ደህና መጣህልን፣ ናና ይህን ቤተ መቅደስ ሙላው፣ ናና በመገኘት ይህን አገር ሙላው። ዊ ዌልካም ዩ እንቀበልሃለን መንፈስ ቅዱስ። ትናንት አንድ ቤተ ክርስቲያን ነበርኩኝ። እዚያ ቤተ ክርስቲያን ውስጥ ምን መጣብኝ? አንድ መዝሙር፣ የድሮ መዝሙር። ያው እንግዲህ እንደ ሰውየው አሮጌነት መዝሙሩም ያ እንትን ይላል አብሮ። የድሮ መዝሙር መጣልኝ በልቡናይ ደስ አለኝ። የጥንቱን ሃይማኖት ስጠኝ። ይህ ብቻ ይበቃኛል። ይሄ ጊቭ ሚ ዛት ኦልድ ታይም ሪሊጅን የሚል የጥቁሮች ጥቁር አሜሪካውያን መዝሙር ነው። ወደ አማርኛ ተመልሶ የዛሬ 45 ዓመት ስንዘምረው አስታውሳለሁ። ትንሽ ልጆች ሆነን የጥንቱን ሃይማኖት ስጠኝ፣ ይሄ ብቻ ይበቃኛል። ይሄ ብቻ መልካም ነበር ለ12ቱ መልካም ነበር ለእኔም ይሄ ብቻ ይበቃኛል። ያ መዝሙር በጣም ልቤን ነካው። ምን ይላል ያ መዝሙር? ሰውን ሁሉ እንድወድ ያደርገኛል። የፍቅር መንፈስ የፍቅር ሃይማኖት ይህ ብቻ ይበቃኛል። ሃሌሉያ ያሰኘኛል። የአምልኮ መንፈስ ሃሌሉያ ያሰኘኛል። ያ መንፈስ ሰይጣንን ሳያስጠላኛል። ሰይጣን የጦርነት መንፈስ የጥንቱን ኃይማኖት ስጠኝ። ያ የጥንት ኃይማኖት መከሰቻው መንፈስ ቅዱስ በዚህ መጽሐፍ ውስጥ እግዚአብሔር ያውርደው። እንጸልይና ጨርሳለሁ።
ክብር ለመንፈስ ቅዱስ ይሁን። ይሄ አይደለ አሁን የተማርነው? መንፈስ ቅዱስ አምላክ ነው። መንፈስ ቅዱስ አምላክ ነው። መንፈስ ቅዱስ አካል ነው። እና አክብረነው እንወጣለን። ወንድሞቼ እህቶቼ፣ እኛ ሁሉ ጊዜ ክብር ለአብ ክብር ለወልድ እንደምንል ክብር ደግሞ ለመንፈስ ቅዱስ ይሁን። እግዚአብሔር ከኛ ጋር ሆነ፣ እግዚአብሔር ከኛ ጋር ተገናኘ በመንፈስ ቅዱስ አማካኝነት። ይሄ በጣም አስገራሚ ነው፣ ትልቅ ነገር ነው። እግዚአብሔር ያስተማረን መንፈስ ቅዱስ የራሱ ዕውቀት፣ መንፈስ ቅዱስ የራሱ ስሜት፣ የራሱ ፈቃድ ያለው፣ የራሱ ስብዕና ያለው፣ የራሱ ማንነት ያለው ክቡር አምላክ ነው። ክብር ለእግዚአብሔር ይሁን። አገቶቻችን ዝቅ አድርገን እንጸልያለን። መጠማታችንን እንቀጥላለን። በመጨረሻዎቹ በእነኚህ ደቂቃዎች ደግሞ ምናልባት አዳዲስ እንግዶች ሰዎች ካላችሁ ሁል ጊዜ እንደምናደርገው መንፈስ ቅዱስ እግዚአብሔር ከሰው ጋራ የሚገናኝበት እግዚአብሔር ከሰው ጋራ ያለው የግንኙነት ዋና ከእኛ ጋራ ግንኙነት የሚያደርግበት መንገድ እሱ ነው። ይሄ በጣም ግልጽ ነው። በወንጌላት ውስጥ ዳግም ልደትን አዲስ ሕይወትን የሚሰጠን መንፈስ ቅዱስ ነው እና ከመንፈስ ቅዱስ ነው የምንወለደው እና ከእግዚአብሔር ጋራ ግንኙነት እንዲኖረኝ ይፈልጋለሁ፣ ፐርሰናል የሆነ ግንኙነት እንዲኖረኝ ይፈልጋለሁ ምትሉ ኦንላይንም ካላችሁ እዚህም ካላችሁ ዛሬ የምናደርገው ይሄ የተለየ ጊዜም ስለሆነ የመጨረሻ ምላሽም ለመስጠት እንዲመቸን የስልክ ቁጥር እዚህ ስክሪን ላይ አድርገንላችኋል እና ምናልባት እኔ አዲስ ሰው ነኝ፣ መማር ፈልጋለሁ፣ ክርስቶስን ማወቅ ፈልጋለሁ የምትሉ ሰዎች ካላችሁ እጆቻችሁን ካነሳችሁ አስተናጋጆች ያዩዋችኋል። ወይ ደግሞ ስማችሁን በዚህ የቴሌፎን ነምበር ቴክስት ብታደርጉ ስማችሁን ብትልኩልን ከዛ ይደውሉላችሁና ያገኟችኋል። እና አዳዲስ እንግዶች ካላችሁ እጆቻችሁን ካነሳችሁም እዚሁ ይጸልዩላችኋል፣ ያማክሯችኋል። ወይ ደግሞ አይ እኔ ስሜን እንሰጣለሁ በሌላ ጊዜ ተገናኝተን እንጸልያለን የምትሉ ከሆነ ደግሞ ስልክ ቁጥር እዚህ አድርገንላችኋል። አይ ቲንክ ለኦንላይን ኦዲየንስም ይሄ ስልክ ቁጥር ያለ ስለሆነ በዚህ ኮንታክት ልታደርጉን ልታገኙን ትችላላችሁ። ሌሎቻችን እግዚአብሔር ዛሬ ምን ተናገራችሁ? በየምሽቱ ምላሽ እየሰጠን እንድንወጣ እግዚአብሔር ስራውን በመካከላችን ጀምሯል። በጣም አይ ቲንክ እኔ የሚመስለኝ ዛሬ እኔን ወቁኝ ነው። ከዚህ የሚፈልቅ ኃይል እንዳለ እናውቀዋለን። የመንፈስ ቅዱስ ኃይል እንዳለ እናውቃለን። ግን መንፈስ ቅዱስ ኃይል ብቻ ደግሞ አይደለም። መንፈስ ቅዱስ የራሱ ማንነት፣ የመንፈስ ቅዱስ መለኮት የሆነ የሚከበር የሚመለክ አምላክ ነው። አይኖቻችን እንዲከፈቱ እንድናውቀው እንጸልያለን። እግዚአብሔር በተናገረን መሰረት እግዚአብሔርን መንፈስ እንደሚገባ ማወቅ፣ እንደሚገባ ማምለክ፣ እንደሚገባ ማክበር እንድንችል እንጸልያለን። ሁላችን እንቆምና በእግዚአብሔር ፊት የመጨረሻውን ጸሎት የመጨረሻውን ምላሽ ሰጥተን እንጨርሳለን። ነገም እንደምታውቁት 10 ሰዓት ላይ እዚህ እንገናኝና ጸሎታችንን እንጀምራለን። ግን የዛሬውን ደግሞ ለማጠቃለል የመጨረሻ መዝሙር እንዘምርና ጸሎት ጸልየን ጨርሳለን።
እርግጠኛ ምሆነው በመንፈሴ አንተም ብቻ አንተም ብቻ ነው የራሴ የግሌ አለኝ የምለው የራሴ እርግጠኛም ሆነው በመንፈሴ አንተም ብቻ አንተም ብቻ ነው የራሴ የግሌ እርግጠኛ 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 ነኝ እርግጠኛ እርግጠኛ ነኝ እርግጠኛ እርግጠኛ ነኝ እኔን ካንተ ማንም እንዳይለኝ እርግጠኛ እርግጠኛ ነኝ እርግጠኛ እርግጠኛ ነኝ እርግጠኛ እርግጠኛ ነኝ ሀብቶዳጅ ከኔ ጋር ያለው በምድር ላይ ሲሁ ይቀራል ለዘላለም ያገኘው ሀብቴ መንፈስ ቅዱስ ህይወቴ ነስቴ ሀብቶዳጅ ከኔ ጋር ያለው በምድር ላይ ሲሁ ይቀራል ለዘላለም ያገኘው ሀብቴ መንፈስ ቅዱስ ህይወቴ ነርሴ እርግጠኛ እርግጠኛ ነኝ እርግጠኛ እርግጠኛ ነኝ እርግጠኛ እርግጠኛ ነኝ እርግጠኛ ነኝ እርግጠኛ እርግጠኛ ነኝ እርግጠኛ እርግጠኛ ነኝ እኔን ካንተ ማንም እንዳይ እርግጠኛ እርግጠኛ ነኝ እርግጠኛ እርግጠኛ ነኝ እርግጠኛ እርግጠኛ ነኝ እኔን ካንተ ማንም የማላየው ከማየው በላይ ግን ደሞ የማውቀ ከስትንፋሴ የለቅርብነ መንፈስ ቅዱስ የልቤ ወዳጀ የማላየ የማልዳሰሰ ከማየው በላይ ግን ደሞ የማውቀ ከስትንፋሴ የለቅርብነ መንፈስ ቅዱስ የልቤ ወዳጄ ማላዬ የማልዳሰሰ ከማየው በላይ ግን ደሞ የማምን ከስትንፋሴ የለቅርብነ መንፈስ ቅዱስ የልቤ እርግጠኛ ነኝ እርግጠኛ እርግጠኛ ነኝ እርግጠኛ እርግጠኛ ነኝ እኔ ካንተ ማንም እንዳይለኝ እርግጠኛ እርግጠኛ ነኝ እርግጠኛ
እርግጠኛ ነኝ እርግጠኛ እርግጠኛ ነኝ እኔን ካንተ ማንም እንዳይለኝ እርግጠኛ 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 ነኝ እርግጠኛ እርግጠኛ ነኝ እርግጠኛ እርግጠኛ ነኝ እኔን ካንተ ማንም እንዳይለኝ አንተ የኔ የራሴ የግሌ የኔ ባስጨናቂው ሌት ለኔ ደርሰ በጨለማ ኤላይ ብራኒ ብራብለ ታሪኬን ለውጠ ታዲያ ልበል እንጂ አንተ የኔ አንተ የኔ የራሴ የግሌ የኔ ባስጨናቂው ሌት ለኔ ደርሰ በጨለማ ኤላይ ብራኒ ብራብለ ታሪኬን ለውጠ ታዲያ ልበል እንጂ አንተ የኔ ማን ኧረ ማን ማን ይወስድብኛል አንተን ከኔ አንተን ከኔ ኧረ ማን ማን ኧረ ማን ማን ይወስድብኛል አንተን ከኔ አንተን ከኔ ማን ማን ኧረ ማን ማን ይወስድብኛል አንተን ከኔ አንተን ከኔ ኧረ ማን ማን ኧረ ማን ማን ይወስድብኛል አንተን ከኔ አንተን ከኔ ኧረ ማን ማን ኧረ ማን ማን ይወስድብኛል አንተን ከኔ አንተን ከኔ አንተ አንተ የኔ የራሴ የግሌ የኔ ባስጨናቂው ሌት ለኔ ደርሰ በጨለማ ኤላይ ብራኒ ብራብለ ታሪኬን ለውጠ ታዲያ ልበል እንጂ አንተ የኔ ማን ኧረ ማን ማን ይወስድብኛል አንተን ከኔ አንተን ከኔ ኧረ ማን ማን ኧረ ማን ማን ይወስድብኛል አንተን ከኔ አንተን ከኔ ኧረ ማን ማን ኧረ ስትብኛ አንተን ከኔ አንተን ከኔ ኧረማን ማን ኧረማን ማን ይወስድብኛ አንተን ከኔ አንተን ከኔ እርግጠኛ እርግጠኛ ነኝ እርግጠኛ እርግጠኛ ነህ እርግጠኛ እርግጠኛ ነህ እኔን ካንተ ማንም እንዳይለኝ እርግጠኛ እርግጠኛ ነኝ እርግጠኛ እርግጠኛ ነኝ እርግጠኛ እርግጠኛ ነኝ እኔን ካንተ ማንም እንዳይለየ
ሃሌሉያ እናመሰግናለን ክብር ላንተ ይሁን ክብር ላንተ ይሁን መንፈስ ቅዱስ በውስጣችን ስለምትኖር እናመሰግናለን ዋስትናችን ስለሆንክ እናመሰግናለን መቅደስህ ስላረከን እናመሰግናለን አዲስ ልደትን ስለሰጠህን እናመሰግናለን አባ አባት ብለን የምንጠራብህ የልጅነት መንፈስ ስለሆንከን እናመሰግናለን አቤቱ አምላካችን ሆይ ወደኛ ስለቀረብክ እግዚአብሔር አምላካችን ሆይ ቅዱሳን ቤተ መቅደስህ ስላደረከን እናመሰግናለን ድንቅ ነው ቃልህ ጌታ እግዚአብሔር ሆይ እግዚአብሔር አምላካችን ሆይ ዛሬ ብርሃን በርቶልናል ቅዱስ መንፈስህ ማን እንደሆነ ደግሞ በተሻለ ብርሃን አብርተህልናል እግዚአብሔር አምላካችን ስለሰጠህን የውቀት መንፈስ እናመሰግናለን ስላስተጣከን እናመሰግናለን ይሄ መንፈስ ሁሉ ጊዜ ከኛ ጋራ መሆኑን አውቀን እግዚአብሔር አምላክ ሆይ አንተን በአክብሮት በአምልኮ እግዚአብሔር አምላክ ሆይ የምናከብርበት ጸጋ ለእያንዳንዳችን ይሰጣል አንተን እንዳንተነት መንፈስ ቅዱስ ስትሰራ በመካከላችን ከማንነትህ ዝቅ አድርገን እንዳናይ በውስጣችን ስትሰራ በኃይል ስትገለጥ በስጦታዎችህ በመካከላችን ስትገለጥ እንደ ፈቃድህ ስጦታዎችን እያካፈልክ ቤተክርስቲያንን ስታንጽ ዝቅ አድርገን እንዳናይ የኛ እንዳናረገው ጌታ እግዚአብሔር ሆይ ዋና አንተ እንደሆንክ ጌታ እግዚአብሔር በሕይወታችን እያወቀን በትትና መኖር ይሁንልን ወንድሞቼን እህቶቼን እግዚአብሔር አምላክ ሆይ አንተ ባርክ እዚህ ሆነው በአካል የተካፈሉ ኦንላይን ሆነው የሚካፈሉ ብዙዎች አሉ እግዚአብሔር አምላክ ሆይ አንተን የፈለጉ አንተን የተጠሙ እግዚአብሔር አምላክ ሆይ ብዙዎች አሉ ስለሁላቸው አመሰግናለሁ እግዚአብሔር አምላክ ሆይ የሚያድስ የሚያነቃ እግዚአብሔር አምላክ ሆይ ሕያውነትን የሚሰጥ መንፈስ በቃ ያገኛቸው ያንዳንዳችንን ይሄ መንፈስ ያገኘን ለሞተው ማንነታችን ህይወት እንዲሆን እጸልያለሁ ጌታ ሆይ ለሞተው ማንነት ሞተ ለምንለው እግዚአብሔር አምላክ ሆይ የጸሎት ህይወታችን ቢሆን ያምልኮ ህይወታችን ቢሆን እግዚአብሔር አምላክ ሆይ በግራ በቀኝ እግዚአብሔር አምላክ ሆይ ሞተ ደከመ ለምንለው ነገር መንፈስህ ሕያውነትን እንዲሰጥ እንጸልያለን ለቤተ ክርስቲያንህ ጌታ እግዚአብሔር ሆይ በዚህ ዘመን ላለች ላንተ ሙሽሪት ሕያውነት እንዲሆን እግዚአብሔር አምላክ ሆይ እንደተማርን you are the game changer መንፈስ ቅዱስ አንተ ነህ ዋና ጨዋታ ቀያሪው አንተ ነህ ያላንተ ምንም ነን ያላንተ ባዶ ነን ጌታ እግዚአብሔር ሆይ አባቶቻችን ብርና ወርቅ የለኝም ይሄንን ያለኝን እሰጣለሁ ብለው የተመኩት በመንፈስ ቅዱስ ነው በብርና በወርቅ በህንጻና እግዚአብሔር ሆይ በሙዚቃ እንዳንቀይርህ በእኛ ችሎታ እንዳትቀየር እግዚአብሔር አምላካችን ሆይ ያለኝ ይሄ ነው ብለን የምንሰጥህ ጉልበታችን ኃይላችን የምንመካብህ አንተ እንድትሆን መንፈስ ቅዱስ እንጸልያለን ያ የእውነት መንፈስ ቤተ ክርስቲያንን ወደ ሕያውነት እንዲያመጣ ክፉን ቆሻሻውን የሚወጥ ክብር እንዲገለጥ እንማልዳለን ጌታ ጸሎታችን ይሄ ነው ጌታ እግዚአብሔር ሆይ እግዚአብሔር አምላካችን ሆይ በሙሴ ላይ የተነሱቱን ከንቱነታቸውን የገለጠ ክብር በእርሱ ላይ እንደተገለጠ እግዚአብሔር አምላክ ሆይ በዚህ ዘመን በመንፈስ ቅዱስ ላይ የተሳለቀ ክፉ የሆነ ሐሰት የሆነ ሰዎችን ያገነነ እግዚአብሔር አምላክ ሆይ ሲሞናዊነት የሞላበት በጣም ብዙ ነገር በሞላበት በዚህ ዘመን ይሄንን የሚውጥ እውነተኛው ክብር ደግሞ እንዲገለጥ እውነተኛ ኃይል እንዲገለጥ እውነተኛ የጸጋ ስጦታዎች እንዲገለጡ ቤተክርስቲያንህ እንድትታደስ ለቤተክርስቲያን የመነሳት ዘመን እንዲሆን እግዚአብሔር አምላክ ሆይ የእግዚአብሔር ፍርሃት ቤተክርስቲያንን እንዲሞላ እንጸልያለን የሚያስፈራ ግርማህ እንዲገለጥ የሚያስፈራ መገኘትህ ጌታ እግዚአብሔር እንዲገለጥ እዚህ ነው እዚያ ነው ተብሎ በማስታወቂያ የማይነገረው ሰዎች ሁሉ የሚያዩት የሚፈሩት የሚንቀጠቀጡለት ያ ክብርህ በዘመናችን የሚገለጥበት ዘመን ይሁን መንፈስ ቅዱስ አንተ አምላክ ነህ እናከብርሃለን እናመልካለን ለዘላለም እንሰግድልሃለን መንፈስ ቅዱስ አንተ ደግሞ አካል ነህ ከኛ ጋር አለህ ከኛ ጋር ትወጣለህ ትገባለህ ጳራቅሊጦስ ነህ አብረህን ትሄዳለህ ጠበቃችን ነህ አማካሪያችን ነህ ረዳታችን ነህ ሁሉ ጊዜ አጠገባችን አለህ እግዚአብሔር ሆይ በዚህ መንፈስ ህዝብህ እንዲወጣ ጸልያለሁ ብቻዬን ነኝ ለሚሉ የሚያየኝ የለም ለሚሉ የሚረዳኝ የለም ለሚሉ ይሄ ዛሬ እግዚአብሔር አምላክ ሆይ ይበራልን ብርሃን እንዲወርሳቸውን ጸልያል። መንፈስ ቅዱስ ለካ አብርሃን አለ። መንፈስ ቅዱስ አብርሃን አለ። እኛ ብቻችንን አይደለንም። ብቻችንን አንወጣም። ብቻችንን አንገባም። ብቻችንን አንዋጋም። ብቻችንን አንሰራም። አብርሃን አለ። አብርሃን አለ። በዚህ መንፈስ ተሞልተው እንዲወጡ ጸልያለሁ። ይሄንን ሳምንታችንን በከበረ ሁኔታ ስለጀመርክልን እናመሰግናለን። የጻድቃን መንገድ እንደ ንጋት ብርሃን ነውና ሙሉ ቀን እስኪሆን እየተጨመረ ይበራልና ክብርህ እየተጨመረ በእነኚህ ቀናት እንዲያበራ እግዚአብሔር እያንዳንዳችን የምንነካበት ሳምንት እንዲሆን እንጸልያለን። እናመሰግናለን በጌታ በኢየሱስ ክርስቶስ ስም።